Brothers and sisters,
ለ2000 ዓመተ ምህረት ለአጠቃላይ ዓለም አመራር ማሰልጠኛ ለሚተላለፈው እንኳን ደህና መጣችሁ። ጻድቅን መጪ ትውልድ ለማሳደግ የሚባል ጭብጥ መልእክታችን ቤተክርስቲያኗ ስለቤተሰብ ጉዳይ አጽንቶ መጠበቅምን መስጠት የምንጠብቅበት ነው። ከሁለት ዓመት በፊት ማስተላለፊያ ቤተሰብ መደገፍ ላይ ያተኮረውን ዛሬ የምንነጋገርበታለን። ቤተሰብ ማጠናከርና መጠበቅ አስፈላጊ እንደሆነ እንደ ቀዳሚ አመራር ድብዳቤ አይነት የተጻፈ መልእክት ንግግሮችና ንግግሮችን አዳምጠናል። በቅዱስ ቁርባን ስብሰባ ላይ የተነበቡ ድብዳቤዎች ይህን መልእክቶች ይዘው ነበር። ቤተሰቦች ልጆቻቸውን ከቤተ ክርስቲያኗ በቅርብ እንዲያቆዩ በሚያደርግ የወንጌል መሰረት እንዲያስተምሩና እንዲያሳድጉ በጣም ጥሩ ጥረታቸው እንዲሰጡ ወላጆቻቸውን አጥብቀው ይጠይቃለን። ምንም እንኳ ሌሎች ነገሮች በጣም አስፈላጊ ቢሆኑም ወላጆችና ቤተሰቦች ብቻ ለማከናወን የሚችሏቸውን መለኮታዊ ኃላፊነታቸውን ቦታ እንዲወስዱ መፈቀድ አይገባቸው። በዚህ መተላለፊያ የቤተ ክርስቲያኑን አባሎች በሙሉ እያነጋገርን ያላገቡ ወጣቶችን ለጻድቅ መጪ ትውልድን ማሳደግ ለመነጋገር መጋበዝ የተለየ እንደሆነ ይሰማናል። ነገር ግን አውቀን የጋበዝናቸው እናንተ ያላገባችሁ ወጣቶች የነገ ወላጆች ትሆናላችሁና መሆንም ይገባችኋል። ለዚህ ድል እየተዘጋጀው እያላችሁ አሁንም ቢሆን ወደፊት የወላጆቹ መጪ ትውልድ ክፍል ናችሁ። ሁላችሁም የቤተ ክርስቲያኗና የወላጆቹ የተቀበሉ የቤተ ክርስቲያኗ መሰረቱ ተቀባይ እንድትሆኑ እንጸልያለን። ቤተሰቦችም መካከል በተሰብሰቡ መካከልም ያላገቡና በየጊዜም ቤተክርስቲያን የምንናገርባቸው አይነት በሞት ወይም በፍታት ያልተቀየረ አይነት ቤተሰብ የላቸው እንደሚገኙ እናውቃለን። ሁላችሁንም እንወዳችኋለን። ብዙ ቤተሰቦች እየተራበሹ እያሉና የባህል ኃይሎች ጋብቻ፣ ልጆች እና የቤተሰብ ሕይወት እያወረዱ እንዳሉ የቤተ ክርስቲያኗ የባለስልጣኖች እና አጠቃላይ ባለስልጣኖች ስለ ስነ ምግባር እና ስለ ወንጌሉ መሰረት ለመናገር ተጨማሪ አስፈላጊ እንደሚሰማቸው እናውቃለን። ያለበለዚያም ስለ ጋብቻና ስለ ዘላለማዊ ቤተሰብ መሰረት ስላለው መለከታዊ ተስፋ ዓለም የሚመለከተው የስነ ምግባር መዋረድ በቤተ ክርስቲያኗ አባል የሆኑትንና ያልሆኑትን እንዲጠፋ ያደርጋል። የጋብቻ ወደ ቤተሰብ ጉዳዮች ምን ቢሆኑ ይህን ነጥብ እንደሚደግፍ ተስፋ ያለኝ ምሳሌ እንጠቀም። በቤተሰብ የተሰራው ሸሚዝ ምሳሌ ብዬ ነው የምጠራው። እናቴ በጣም ጥሩ ልብስ ሰፊ ነበረች። በልጅነቴ ብዙ ገንዘብ ሳይኖረን ወደ ትምህርት ቤት የምንለብሳቸው ልብሶችን ትሰፋለን ነበር። በሱቅ መስኮቶች ወደ ጋዜጣ ላይ ሸሚዝ አያለሁ። እናም እናቴ ይህንን ልሰፋው እችላለሁ ትላለች። ሸሚዙን በቅርብ በመመልከት ጨርቅን ቆርጣ በሱቅ ያየሁትን ውድ ሸሚዝ የሚመስል ሸሚዝ ትሰፋለኛለች። ይህን ለማድረግ ስለምችልና ፈቃደኛ ስለሆነችም አከብራታለሁ። ነገር ግን እንደዚህ መስፋቱን አትወደውም ነበር። የምትፈልገው የነበረው የልብስ ምሳሌ ንድፍ ነበር። ንድፉ ካለዛ መታየት የማይቻሉትን የተለያዩ መጋጠሚያዎች፣ ክሮች የት እንደሚገቡ ለማየት እንድትችል ይረዷታል። በተጨማሪም ሁለተኛ ወይም ሶስተኛ ሸሚዞች ከሰፋች የምትሰፋ ቀጥሩ የመጀመሪያ ንድፍ ነበር እንጂ ከስዕል ወይም በደንብ ካልተሰፉ ሸሚዞች አይደለም። ልነካው የሚፈልገው ነጥብ የምታዩ ይመስለኛል። ካለ ንድፍ ከተሰፋ ሸሚዝ አይነት ሌሎች ሸሚዞች ከተሰፉ ችግር ላይ መውደቃቸው አይቀርም። ካለ ንድፉ ከመጀመሪያ ሸሚዝ ላይ ስህተቶች ካሉ እንደገና ተደግሞ መገኘቱም አይቀርም። እየደጋገመ ሲሰራም ስህተቱም ይደጋገማል፣ ይጨመራል። በተጨማሪ በመጨረሻም ወደ ትምህርት ቤት የምለብሰው ሸሚዝ ብቁ አይሆንም። አንዱ እጅጌ ሌላም አጭር ይሆናል። አንደኛው የትከሻ መጋጠሚያ ወደ ደረታዬ፣ ሌላ ወደ ጀርባ ይሄዳሉ። አንዳንድ እንደዚህ አይነት አለባበስ ከሰባተኛ ክፍል ውስጥ የሚወደድ አይሆንም። ምንም እንኳ ሁሉም ሰዎች የምናገባቸው አይነት ሁኔታ እንደሌላቸው እያወቅን ስለ ጋብቻና ስለ ቤተሰቦች ድድፍ የምንናገረው ለምን እንደሆነ ይህ እንዲገባችሁ እንዲረዳችሁ ሰብስባለን። የሰማይ አባታችን በዘላለማዊ ዓላማ ስለሚፈልግና የምንናገረው የባህል ኃይሎች ከዓለም ጋር በፍጹም በሚገባቡት ነገሮች ስለሚገፉ እነዚህ ተግባቢ ነገሮች አይተው ያውቃሉ አያውቁም። የጋብቻና የቤተሰብ ጉዳዮች የተለያዩ ስለሆኑ በእያንዳንዱ ሁኔታ ጋር እንዲስማሙ መደረግ ያስፈልጋል። ነገር ግን ሁላችንም በእግዚአብሔር ጋር በመጣም ንድፍ ለመስማማት እንችላለን። እናም በንድፉ ለመኖር መጣር እንችላለን። የበላይ ባለሥልጣኖችና የአጠቃላይ ባለሥልጣኖች የተጠሩት የእርሱን አጠቃላይ ሕጎች እንዲያስተምሩ ነው። እኔና እናንተም ልዩ ሕይወቶችን እና ስለ ተለያዩ ጉዳዮች የጌታን መማር አመራር መፈለግ ይገባናል። ነገር ግን ትክክል ያልሆኑ አኗኗርና የሕግጋት መሠረት ካልተመሠረተ እና ካልተደጋገመ መምታታትና የወንጌል ቃል ተስፋን መጣት ይኖራል። ጌታ ስለዚህ ጉዳዮች እንደ ተናገረ በማወቃችን ታላቅ ጥንካሬ እናገኛለን። እናም የእርሱን ምክር በሕዝቡ የተወደደ ባይሆንም እንቀበላለን። ምንም ንድቢያችሁ ቢሆንም እናም ለምን እግዚአብሔር ዘላለማዊ ደስታ ዓላማ ለማጥፋት የሚፈልጉ ሁለች ለመታወቅ እንደምናስግብ እንደምንናገር ስለገባችሁ እናመሰግናችኋለን። ጌታ እንዳትታለሉ በሁሉም ነገሮች ንድፍ እሰጣችኋለሁ ስላለ እንዴት ምስጋና ይሰማኛል። የመጀመሪያው አነጋገሪያችን ፕሬዚደንት ቦይን ኬ ፓከር የ12ኛ ቡድን ፕሬዚደንት።
በዚህ በተነበየ ቅዱስና በሆነው ጠቃሚ አርእስት ሁኔታ ከቤተ ክርስቲያን መሪዎች ለምናመጣላችሁ ስብሰባ ተካፋይ በመሆኔ በዓለም ዙሪያ ላላችሁ ሁሉ ሰላምታዬን አቀርባለሁ። እኛም የዓለምን እቅድ እንዳያችሁ አይተናል። እናም ስለ ስብሰባ ጉዳይ የበለጠ ያሳስቦናል። የኋላኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ዳግመኛ የተመሠረተ ነው። የመጀመሪያ መግቢያውም አባትና ልጅ ለነቢይ ጆሴፍ ስሚዝ በታዩበት ወቅት ነበር። አሁን ታላቅ ራእይ የምንለው ሁለት ምስል፣ ሁለት ጠቃሚ የሆነ እስካሁን ቤተ ክርስቲያኑን የሚመራ ተመስርተዋል። መጀመሪያም እሱም አባት ነው። እግዚአብሔር ራሱ ከካነው ከነበረው ማዕረግ ሁሉ ለራሱ ከመስጠት ለሁላችንን ለሚቀርበው መረጠ። እሱም አባታችን ነው። እኛም የእግዚአብሔር ልጆች መሆናችንን ተቀብለናል። ልጅ እዚያ ስለነበረ ለቤተሰብ መግቢያ ሆነ። ለዚህም አባትና ልጅ ታየ። ከዚህም በኋላ በተሰጠው ራእይ ጌታ አለ፣ እኔ ጌታ በምድር ፍጥረታት ላይ የምመጣውን ጥፋት ስለማውቅ አገልጋይን ጆሴፍ ስሚዝ በመጥራት ከሰማይ ትእዛዜን ሰጥቻለሁ።
That was the beginning. It was the pattern.
እናም ያ መጀመሪያ ነበር። እኛም ጌታ በሰጠው ራእይ ዘዴ ተመርተን የምንኖር ነው። እንደምታውቁትም ይህ ራእይ በትምህርትና ቃል ክዳን መጽሐፍ ውስጥ እና በመጽሐፍ ሞርሞን እና ፔርል ኦፍ ግሬት ፕራይስ ቤተ ክርስቲያኑ የተመሠረተበት ቅዱስ መጽሐፍ ውስጥ ተዘጋጅቶ ይገኛል። ጌታ እንደ ሌሎች የዓለማት ቤተ ክርስቲያን እቅድ እንዳላዘጋጀ እናውቃለን። ሙያተኛ የሆነ ቤተ ክህነት የለም። እንደ ሌሎችም ቤተ ክርስቲያን ቤተ ክርስቲያኑን የምመራ የወንድ ወይም ሴት ቤተ ክህነት ትምህርት የለንም። ማንም ሰው በእግዚአብሔር ጌታ ያለ አዳሚስን መናገር ይችላል። በዚህም መጽሐፍ ቅዱስ ወንጌሎች በእኩልነት የክህነት ሥልጣን የያዙና ሴቶችም በጎናቸው እንደሆኑ ነው። አንድ ላይም በመሥራት የመጀመሪያ ቤተሰብን አዘጋጅተናል። ሁላችንም በዚህ ዓለማት በተለይም ቤተሰብን ለማሳደግ ፈተና በሚበዛበት ወቅት መንፈስና ራእይ መብት በጣም ያስፈልገናል። የዚህም ስብሰባ ዋና ዓላማ ጻድቃን ትውልድን ለማሳደግ የእኛ ግዴታ እንደሆነ ነው። ለአዳምና ሕዋን መጀመሪያ የተሰጠው ትእዛዝ ብዙ ተባዙ፣ ምድርን ሙሉ፣ እናም በምድር ላይ የሚባዙትን ዘዴም በአካላቸው እንደሆነ ነው። ይህም ዘዴ ከተመዘገበው የሁሉንም ትውልድ ታሪክ እንደሚከተል ነው። ስለዚህም የመጀመሪያ ቤተሰብ አዳምና ሚስቱ ሔዋን እና ልጆቻቸው ነበረን። በሰማይ ጦርነት እንደነበረ እናውቃለን። ሰይጣን የአምላክን ሥራ ተቃውሞ ለማጥፋት ስለወሰነ ከሰማይ ተወረወረ። እናም እሱም ጥፋቱን የሚጀምርበት ቦታ ቤተሰብ ላይ መሆኑን በቂ እውቀት ወይም ብልህና የሚያነሳሳ ችሎታ ነበረው። የቤተ ክርስቲያን ታሪክ እንደተገለጠ የወላጆችና ልጆች ኃላፊነት ብቅ አለ። ብዛት ባልነበረበት ዓመት ቤተሰብን በተመለከተ በዓለም እንቅስቃሴ ነበር። የተባበሩት መንግስታት ለቻይና ለቤተሰብ ምክር ሰጡ። እኛም ለእነኛ በተሰጠው መካሪዎች ውክልና ልከን ነበር። ከዚያም በኋላ አንደኛ ምክር ወደ ጠቅላላ ጽህፈት ቤታችን ቅርበት እንዳለበት ተገለጸ። የእኛም ሐሳብ ደህና እዚህ የሚመጡ ከሆነ ራሳችን በዚህ ፊት ማወጅ እንደነበረ ነበር። የቤተ ክርስቲያን አዋጅ አስፈላጊ የሆነ ዋና መግለጫ ነው። ከቤተ ክርስቲያኑ መጀመሪያ ጥቂቶቹ ወጥቶ ነበር። አስፈላጊ የሆኑ ራእይ ናቸው። በዛን ወቅት ይህ ትንሽ ከአስር ዓመት በላይ እንደሆነ በባለሥልጣናችን ለዓለም የቤተሰብ አዋጅ ወጡ። እንደ ቅዱስ መጽሐፍ ኃይል እንዳለው እነግራቸዋለን። አሁን እናንተም ሌላ በሚቀርበው ትምህርት ስለ ቤተሰብ አዋጅ ብዙ መግለጫን ትሰማላችሁ። ለእናንተም ለማንበብ ጥሩ ምክንያት ይመስለኛል። እንዳነበብ እናውቃለን። ነገር ግን በዝግታና በጥንቃቄ ካነበብን በጥሩ ሁኔታ ግልጽ ከስባቸው በላይ የራእይን እንዳለው ትገነዘባላችሁ። ለምን እንደዚህ እንደሆን ወይም የምናደርገው ነገር ለምን እንደምናደርግ እና አንዳንድ ነገሮችን ለምን እንደምናደርግ በዚህ የቤተሰብ አዋጅ ሥልጣኑን መፈለግ ትችላላቸው። በሕዝቦች ዘንድ የተለመደውን ባለመቀበላችን ወቀሳ የሚደርስብን ጊዜ አለ። ደህና የምናቀርበው ነገር አናደርግም። እናም የምናደርግበት ምክንያት ከእሱ የተሰጠን ደረጃ እንከተላለን። አዋጁን ላንብላችሁ እና በማዳመጥ በሕዝቦች፣ በፖለቲካ፣ በመንግሥት፣ በሃይማኖት አሁን ብዙ ስጋትና ችግር የሚፈጠርበት ለማየት ሞክሩ እና መልሱን ማግኘት ትችላላችሁ። የኋላኛው የቤተሰብ የዓለም አዋጅ ያለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ተቀዳሚ የማራራት እና የ12ኛ ሐዋርያ ማካራት እኛ ያለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ተቀዳሚ የማራራት እና የ12 ሐዋርያ ማካራት በወንድና ሴት መካከል ያለው ጋብቻ በእግዚአብሔር ትእዛዝ እንደሆነ እና ቤተሰብም ለሁሉም ልጆቹ ዘላለማዊ ጉዞ እንደሆነ የፈጣሪ ዋነኛ እቅድ ነበር። ሁሉ የመሰው ልጆች ወንድና ሴት በእግዚአብሔር ምስል ተፈጥሯል። እያንዳንዳችን የተወደዱ የሰማይ ወላጆች መንፈስ ወንድ ልጅና ሴት ነበር።
They were from all eternity and will be from all eternity. Now listen carefully. All human beings, male and female, are created
in the image of God. እኛ ከቅድመ ምድራዊ በፊት እንደምንኖር ተገልጿል። በምድር ላይ ባሉት ህዝቦች ሁሉ አልተጀመረም። ለነቢይ ጆሴፍ ስሚዝ ሲገለጽ ወንጌል አዲስ አልነበረም። ሁሉም የሰው ልጆች ወንድና ሴት በእግዚአብሔር ምስል ተፈጥሯል። እያንዳንዳቸው የተወደዱ የሰማይ ወላጆች የመንፈስ ወንድ ልጅና ሴት ነበር። እናም እያንዳንዳቸው በተፈጥሮ ልጁ የሆነ ጾታ አላቸው። ጾታ አስፈላጊ የሆነ እያንዳንዳቸው ቅድመ ምድራዊና ምድራዊና ዘላለማዊ መለያ ዓላማ ነው። በቅድመ ምድር ግዛት የወንዶችና ሴቶች መንፈሳዊ በማወቃቸው በእግዚአብሔር ዘላለማዊነት አባታቸው እንደሆነ በመስገድ እሱ ያወጣውን እቅድ በመቀበል በአካላዊ ሰውነት የምናደርግ ልምድ አግኝተዋል። ወደ ፍጻሜ በማድረግም
Sacred ordinances and covenants available in holy temples make it possible for individuals to return to the presence of God.
የተፈጥሮ ደስታ እቅድ ከሞት በኋላ እንኳን የቤተሰብ ግንኙነት እንደምኖር ይደረጋል። እግዚአብሔር ለአዳምና ሕዋን ባልና ሚስት ሆነው ስለ ወላጅነት የሰጠው የመጀመሪያ ትእዛዝ ባላቸው ኃይል ነበር። እግዚአብሔር ልጆች ምድርን እንዲሞሉን የሰጣቸው ትእዛዝ እንደሚቀጥል እናውጃለን። እዚህም ቅዱስ የሆነ ነፍስን የመፍጠር ኃይል በወንድና ሴት መካከል እንደሆነ እና ይህም እንደ ባልና ሚስት በሕግ የተጋቡ እንደሆነ በተጨማሪ እናውጃለን። ይህንን አዋጅ ስናስብ ፈተና እንደምኖር ታስታውሳላችሁ። ዓለማት ይህን ለመለወጥ ይፈልጋሉ። እኛ አንለወጥም። እኛ መለወጥም አንችልም። ማን እንደሆነ እና ለምን እንደሆነ ስታስቡ ይህን ንድፍ ስላለን እንከተላለን። ሥጋዊ ሕይወት የተፈጠረ በመንግሥት ሰማያት ሹመት እንደሆነ እናውጃለን። የሕይወት መባረክና እግዚአብሔር ዘላለማዊ ዕቅድ ተቃምነትም እናረጋግጣለን። በእነኚህ አይነት ነገሮች ባለን አቋም የምትገረሙ ከሆነ ለምሳሌ ጋብቻ፣ ፍቺ፣ ጽንስን ማስወረድ፣ የጾታ ጉዳይ፣ እነኚህ በራእይ ውስጥ ተዘርዝረዋል። የቤተሰብ አዋጅም ይህን ጉዳይ ግልጽ የሚያደርግ መግለጫ እንደሆነ አግኝተዋል። ባልና ሚስት እርስ በርስ እንዲፋቀሩና እንዲረዳዱ ከበድ ያለ ኃላፊነት አለባቸው። ልጆችም የእግዚአብሔር ስጦታ ናቸው። ወላጆችም ልጆቻቸውን በፍቅርና ጻድቃንነት የማሳደግ ቅዱስ ኃላፊነት እንዳላቸው እና ለመንፈሳዊም አካላዊ የሚያስፈልጋቸውን የማቅረብ እርስ በርስ እንዲፋቀሩ እንዲያገለግሉ የማስተማር የእግዚአብሔርን ትእዛዝ ሕግ የትም ቢኖሩ እንዲጠብቁ ማድረግ ነው። ባልና ሚስት አባትና በሚያደርጉት ሥራ በእግዚአብሔር ፊት የመጠየቅ ግዴታ አለባቸው። ቤተሰቦች በእግዚአብሔር የተካኑ ናቸው። በወንድና ሴት መካከል ያለው ጋብቻ የእሱ ዘላለማዊ ዕቅድ ነው። በቤተ ክርስቲያን ሌላ አይነት ጋብቻን አናውቅም። ጋብቻ በወንድና ሴት መካከል ነው። ልጆች አባትና እናት ያገባቸውን ሕግ በታማኝነት በሚያከብሩ የመወለድና የማደግ መብት አለባቸው። በቤተሰብ ደስታ ልሳካ የምችለው በጌታ ኢየሱስ ክርስቶስ ትምህርት ላይ ሲመሠረት ነው። እኔ ሁልጊዜ የቤተ ክርስቲያን ፕሮግራምና እንቅስቃሴ ወንድና ሴትና ቤተሰባቸው በቤት የሚደሰቱበት የመጨረሻ ዓላማ እንደሆነ ይስማኛል። የተሳካ ጋብቻና ቤተሰብ ለመሰረት የሚችለው በእምነት በጸሎት ንሳ በመግባት በአክብሮት በፍቅር በቴትና በስራና በሁሉም አስተሳሰብ እንቅስቃሴዎች ላይ ሲመሰረት ነው። በተፈጥሮ አባት በፍቅርና ጻድቅነት ቤተሰብን የሚመራ እና ለህይወት አስፈላጊ የሆነውን የማቀረብና ለቤተሰብን በጎ ጥበቃን የማድረግ ኃላፊነት አለበት። እናት ስራም ልጆችን የማሳደግ ኃላፊነት አለባት። በዚህ የተቀደሰ ኃላፊነት ባልና ሚስት እንደ እኩል ጓደኛነት እርስ በርስ የመረዳዳት ግዴታ አለባቸው። የአካል መጎደል፣ ሞት ወይም ሌላ ሁኔታ እንደ የግለሰቦች ምናልባት አስፈላጊውን ሊያደርጉ ይችላሉ። የቅርብ ዘመድ ሲያስፈልግም እርዳታ ማድረግ አለባቸው። እኛም እናስጠነቅቃለን። አንዳንዴ ይህን ቃላት አንጠቀምም። እዚህ ተገቢ ነው። የንጽህና ቃል ክዳንን የሚያፈርሱ ባለቤትና ልጆችም የሚያሰድቡ ወይም የቤተሰብ ኃላፊነት ሳያሟሉ የቀሩ ግለሰቦች አንድ ቀን በእግዚአብሔር ፊት ተጠያቂ እንደሚሆኑ እናስጠነቅቃለን። ቤተሰብም መገነጣጠል በእያንዳንዱ በመንደርና በሕዝቦች ላይ በጥንትና ዘመናዊ ነቢያት የተናገረውን መቅሰፍት እንደሚመጣ በተጨማሪ እናስጠነቅቃለን። ኃላፊነት ባለባቸው ዜጎችና መንግሥት መሪዎች በየቦታው ይህን እርምጃ በማስፋፋት ለሕዝቦች መሠረታዊነት ቤተሰብን እንዲያጠናክሩ ጥሪ እናቀርባለን። አሁን በቤተ ክርስቲያን የተደረገው የልምምድ ትምህርት መመሪያ ምክር ትሰማላችሁ። ነገር ግን ይህ ሁሉ በቤተሰብ አዋጅ የታወጀው በመጽሐፍ ቅዱስ ራእይ በሕግና መሪ ላይ ያተኮረ ነው። እናንተ ወጣት የሆናችሁ ለጋብቻና ቤተሰብ ወደፊት ስትመለከቱ ዙሪያዎች ያለውን ተመልከቱ። በዚህ ምድር ላይ ቤተሰቦች ሙሉ ጥበቃ የሚያገኙት አንድ ቦታ ብቻ ነው። ይህም የእግዚአብሔር የኢየሱስ ክርስቶስ ቤተ ክርስቲያን ወንጌል ሥርዓትና ትምህርት ነው። ወንጌልን ተከተሉ እናም ደህና ትሆናላችሁ። የምንኖርበት ዓለም በጣም አስደሳች የሆነ ቦታ አይደለም። እናም ፈተናዎች ይኖሩናል።
All of the activities of the church are calculated to strengthen the family. Sometimes
ሁሉም የቤተ ክርስቲያን ቅስቀሳ ቤተሰብን ለማጠናከር ተብሎ የተደራጁ ናቸው። አንዳንዴ ቤተሰብን ለመደገፍ በአቋማችን ተባባሪ ላንሆን እንችላለን። ቤተሰብን በቤተ ክርስቲያን የመደገፍ ኃላፊነት እንዳላቸው የአካባቢ መሪዎች እንቅስቃሴያቸውን በማደራጀትና በቤተ ክርስቲያን ፕሮግራም ወጣት ወንዶችና ሴቶች በማምጣት ለጋብቻ ሕይወት ማዘጋጀትና በጋብቻቸው ቅድሚያ ዓመት እስከሚያረጁ መርዳት አለባቸው። እርጅና የሚያስገርም ልምድ እንደሆነ ያገኘሁት እኔም ስለ ፍቅርና ቤተሰብ ግንኙነትና ወጣቶች ፍቅር ዘዴ ያስገርመኛል። ይህም ልኖር ይችላል? አዎ፣ አዎን። ይህም መኖር ብቻ ሳይሆን በክብር ስፋት ይገኛል። በዚህም ኑሮ ቤተሰብ መመስረት ወይም ልጆችን ማሳደግ ቀላል አይደለም። ነገር ግን ቤተ ክርስቲያን እንዲህ እንዳለ የምትፈልጉትን እርዳታ ማግኘት ትችላላችሁ። እንደ መጸለይ እንዳለብን እናውቃለን። እንዴት ማስተማር እንዳለብን እናውቃለን። ነገር ግን እርዳታ የሚያስፈልገን ጊዜ
and if we follow them we'll get safely through modern
ግዴ በየቦታው የከነ ስልጣን መሪ መዝገብ ነውናል። የራይ ዘዴና የግል ራይ እንዳለንም ተምረናል። ጥርጣሬ የሚያጋጥመን ጋራው አሮጌ ቤት መዞር እንችላለን። በቤተሰባችን የልጅ ልጅና የልጅ ልጅ አለን። እናም በቤተ ክርስቲያን እንዲሰሩ የምንጠቅምባቸውን እንዳለባቸው ወደ ክህነት ሥልጣን መሪ መዞር አለባቸው። ነገር ግን ችግርና ፈተናና አደጋም ቅር የሚያሰኝ የሚመጣበት ወቅት ይኖራል በቤተ ክርስቲያን። ስለዚሁም በተሰጠን ለመጠበቅ በቤተ ክርስቲያን የተቻለ እናደርጋለን። እናም የክህነት ሥልጣን ኃይል ቤተ ክርስቲያን የሚኖርበት በዓለማትና በሕዝቦች በክህነት ሥልጣን በተካኑ ወንዶችና ጥበበኞች እናቶች ዘንድ ይኖራል። ልጆቻችን እቤት ለቆ በመውጣት በተሰጠው በሩቅ አገር ባሳረፉ መሄዳቸውን ስንመለከት በሄዱበትም ቦታም ቤተሰብ እንደምኖራቸው ጽናት አገኘን። ከአንድ ጊዜ በላይም ለልጆቻችን ነገርን። ውድ በመሆኑም ስልክ መደወለች። ነገር ግን አያት እዚያ ይኖራቸዋል። አያታቸውም የት ትፈልጋላችሁ? በሴቶች መረዳጃ ማኅበር እንደ ቤተሰብም አንድ ዓይነት የሆነ ጥንካሬና ጥበብ ያለው ምክር ማግኘት ትችላላችሁ። ይህን ስታገኙ የቤተሰባችሁን ብዛት ትጨምራላችሁ። በዚህ ስብሰባ ክፍል የሚመጣውን መመሪያ የምታዳምጡ ከሆነ የመንፈስ አቅጣጫ እንዳለ ታገኛላችሁ። በኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ስንጠመቅም ከጥምቀት ሌላ የሆነ ስርዓት የመንፈስ ቅዱስ ስጦታ እንዳለ ተሰጥቶ ነው። ሥልጣኑን የተሸከሙ ወንድሞች እጃቸውን በተጠመቁ እያንዳንዱ ሰዎች ላይ በማድረግ ይህን ስጦታ እንዲቀበሉ አድርገዋል። የመንፈስ ቅዱስ ስጦታም የሚያስተምር ብርሃንና በሕይወት ኑሮ የሚመራ ነው። የቤተ ክርስቲያን አባሎች በፍራቻ የመኖር አስፈላጊ አይመስለኝም። በአካባቢያችሁ የሚደረገውን ሁሉ በመመልከትና በማለት እነኚህ ፈተናና ችግሮችን ባሉበት እንዴት ቤተሰብን ማሳደግ ይቻላል? ይህን ደህና ምክንያቱም እናንተ ትችላላችሁ። ምክንያቱም እናንተ ልትመሩ ስለምትችሉ ልጆቻችሁን በማስተማር እንድትመሩ ማድረግ ትችላላችሁ። ከዚህም ሁሉ የደስታ ኑሮ በመኖር በሚቀጥለው ሕይወት ከቤተሰብ ጋር አንድ ላይ የመሆን ትክክለኛ ፍጻሜን ታገኛላችሁ። አንዳንዴም አባል ያልሆኑ ወይም ብቁ ያልሆኑ አባሎች ይኖራሉ። በቋምነት እንለጥፉም ነቢያት ቃል ገብቶናል። በቤተ መቅደስም ስርዓት የተሳስረው ከሆነና ቃል ክዳኑን ከጠበቁ በጊዜው አስፈላጊ እርማት ሁሉ አደረጉ፣ እነሱም አይጠፉም። ስለዚህም በቤተ ክርስቲያን የምትገኙ ሁሉ የቤተሰብ ኑሮን እንድትደሰቱ በረከቴን እሰጣቸዋለሁ። እንደ ወላጅ ወይም ልጆች ወይም በራሳችሁ ዘዴ በረከት እንደምታገኙና መንፈሳዊ ቅዱስ በሕይወታችሁ እንደምኖርና የክህነት ሥልጣን ጠባቂ ኃይል እርማት በመስጠት እርዳታ ምስክርነታችሁን ያረጋግጥላችኋል። እግዚአብሔር ነዋሪና አባታችን መሆኑን አውቃለሁ። ይህን ቃላት እንዴት ማለት እንዳለብኝ አላውቅም። ያለ ሐሳብ የምናገር ቃላት ነው። ነገር ግን አባታችን ስለሆነ ይወደናል። እናም በዚሁም ምሳሌ እኛ ቤተ ክርስቲያን የምንመራ ለአባሎች ሁሉ የዚሁ ዐይነት ስሜት አለን። ስለዚህ እኔ የጌታ በረከት በሁላችሁ እንድሆን እለምናለሁ። እናም ጻድቅ ትውልድ ለማስደግ በቤተ ክርስቲያን አባልነት በኢየሱስ ክርስቶስ ስም አሜን።
Thank you, President Packer, for the clear and inspiring
message. አመሰግናለሁ ፕሬዝዳንት ፓከር። የሰጡን ነገር ትክክለኛ የሆነ አኗኗሪ ነገሮችን ስለነገሩን እና ስለ ቤተ ክርስቲያን ለዓለም የተሰጠ አዋጅ በመጠየቅ የውይይት ቡድናችን ላስተዋውቅ። የአስራ ሁለቱ ሐዋርያት ቡድን አባል ካህን ዳለን ኤች ኦክ፣ የሴት መረዳጃ ማኅበር አጠቃላይ ፕሬዝደንት እህት ጁዲ ቤክ፣ የወጣቶች ሴቶች አጠቃላይ ፕሬዝደንት እህት ሱዛን ታነር እና የልጆች ክፍል አጠቃላይ ፕሬዝዳንት እህት ሸሮል ላንት ከእኛ ጋር ስለሚገኙ እንደሰታለን። እኔ ይህን ውይይትን በደግነትን እንደመራ ተጋብዣለሁ። በዓለም አቀፍ የቤተሰብ አዋጅ ላይ ይህንን የሚል መግለጫ አለ። በወንዶችና ሴቶች መካከል ያለ ጋብቻ ለእርሱ ዘላለማዊ ዓላማ አስፈላጊ ነው። በቤተ ክርስቲያን ያለ ጋብቻና ቤተ ክርስቲያን ስንነጋገር ለምን በእግዚአብሔር ዓላማ አገባብ እንነጋገራለን? ለምን ዘላለምና በደህንነት ዓላማ አገባብ እንናገርባቸዋለን?
ከቤተሰብ አዋጅ እንደገና በመጥቀስ ከቤተሰብም ፈጣሪ ለልጆች ላለው ዘላለማዊ ዕጣ ዓላማ ዋና ክፍል ነው። በጋብቻና ልጆችን ለመውደድ እና ለማሳደግ የምንወስደውና ፍላጎታችን በዘላለማዊ አስፈላጊነት አላቸው።
We need to be guided in this.
በታዋቂው ባህል ወይም በፖለቲካ ትክክለኛነት ሳይሆን በእግዚአብሔር ሕግጋትና አገልጋዮች በሚያስተምሩት መመራት ይገባናል። በዚህ ማስተላለፍ ሁሉንም የቤተ ክርስቲያን ጎልማሳ ሰዎችን የምናነጋግርበት ዋና መልእክት እና ዋና ዓላማ ምክንያት ይህም ነው።
እህቶች ስለዚህ ዘላለማዊ ዓላማ አስተያየት አላችሁ? ለምን እንደ ሌሎች የህብረተሰብ ድርጅቶች ይህን የህብረተሰብ ፍላጎቶች ለማሟላት የምንጥር አይደለንም? ታነር
ደህና። ዓለም ጋብቻን እንደ ቃል መግባት የሚመለከቱ አይመስለኝም። እኛ ግን ጋብቻን ሶስት ግለሰቦችን የሚያሳትፍ ቃል የሚገባበት እንደሆነ የምንመለከተው ነው። ባልና ሚስቶች እርስ በርሳቸውና በሰማይ አባታችን ቃል ይገባል። የክርስቶስ ንጹሕ ፍቅር የሆነ ልግስና የዚህ ጋብቻ ክፍል ነው። ልግስና ወደ እርስ በርስ እንዲቀራረብ ብቻ ሳይሆን ወደ ሰማይ አባታችን ግርጽ ነው።
በእጆቻችሁ በሳሉት የሶስት ማዕዘን ጉዳይ ሰማይ ወደ ቤታችን ለማምጣት እንዲሁም እግዚአብሔር ወደ ጋብቻ ውስጥ ለማምጣት መጠር ላይ ልዩ ትኩረት እንሰጣለን። ይህንን ለማድረግ ለሚጠሩት ወጣቶች ሁሉ እና ለመሸመገሉት ወንዶችና እህቶችም የምትሰጡት ምክር አለ? ስለ ዘላለም ቤተ ክርስቲያን ስንናገር ስለ ፍጹም ቤተሰቦች አይደለም የምንናገረው። ፍጹም ለሆኑና ወደ ሰማይ አባታችን ለመመለስ ስለሚጥሩን ነው የምንናገረው። ይህ የሶስት ማዕዘን አይነት ቤተሰብ የሰማይ አባታችንና መንፈሱ በሕይወት ፈተና ውስጥ ስለሰራ እየረዱ በሚገኙበት ለእኔ በዚህ ሕይወት የሚገኝ ፍጹም ቤተሰብ ነው። ይህ ፈተናዎች አሉት። ነገር ግን በሰማይ አባታችን እርዳታ ቤተሰቦች እነዚህን መፍትሄ ለማግኘት እንችላለን።
ባላቸው ትቷቸው ሄደው ወይም ሞተባቸው ቢሆን በምንም ምክንያት ብቸኛ ስለሆኑ ሴቶች አንዳንድ ነገሮች ለማለት እፈልጋለሁ። ብዙ ሴቶች በእምነት እና በመታመን ስትተላለፉ ለዓለማዊ በሙሉ ቃል ገብተው አሁን ብቻቸውን ይገኙ ነበር። ብዙዎቹ እምነት ሰዋቸው እንዲህ ብለዋል፣ ለዓለማዊ ቃል ገባው እናም ብቸኛ ስለሆንኩ አለቀውም። አሁንም የቤተሰብ ጸሎቶች፣ የቤተሰብ ቅዱስ መጽሐፍት ጽናት እና የቤተሰብ ምሽት አደርጋለሁ። በጌታ ዓላማ በኩል ይህን ቤተሰብ እናስተምራለን እናም ፍላጎታቸውንም እናሟላለን። እነዚህን ጀግና ሴቶች አከብራለሁ። ብቻቸው ስለሆኑ ዓላማውን አይተዋም። ብቻቸውን ስትሆኑ አስቸጋሪ ነው፣ ነገር ግን ይህንን ማድረግ ትችላላችሁ።
The Lord didn't tell us it would be easy.
ጌታ ቀላል ይሆናል አላለም ነገር ግን ይህ ለማከናወን እንደምቻል አረጋግጠልን። ለፈጣሪው አላማ ቤተሰብ ዋና እንደሆነ እንዴት ማወቅ እንችላለን? ራእይ እንደሚያመለክተው ከዚህ ዓለም በፊት ለዘላለም ቤተሰብ ክፍል አባል ለመሆን ጦርነት ላይ ተሳትፎናል።
of an eternal family there is an eternal family unit
that alama betseb alama bemulo no
and I find that very comforting
joseph smith bemajemara yetemarao betseb lalamaw na wanna kifel endehone selehone mawak yemiyatnanna neger no hullum neger bezaw techemari no
besemay wordochna stekoch ወይም የማናውቃቸው ሌሎች ድርጅቶች ሊገኙ ይሆናል። ነገር ግን ቤተሰቦች በሰማይ ውስጥ እንደሚገኙ እናውቃለን። ከዚህ ህይወት በኋላና ስለስቲያል ህይወት የተገለጹት የሚያተኩሩ በቤተሰብ ድርጅት ላይ ነው። ይህ የቤተ መቅደስ ኃይለኛ መሠረትና የተመቅደሱ ቃል ኪዳን ምክንያት ነው። ይህ የቤተ ክርስቲያኑ አባሎች ሁሉ ሌሎች ለምን ስለዚህ እንደምንናገር እንዲገባቸው እንዲረዳን ተስፋ ይሆናል።
በሟችነት የምናተኩርባቸው ኃይሎች ታዋቂነት፣ ንብረትና ክብር በሚቀጥለው ህይወት ምንም ልዩነት አያመጡም። ቤተሰብ ግን ልዩነት ያመጣል።
And we're going to move into a discussion.
ልጆች መወለድ ማሳደግ እና ማፍቀር እና አስለመሆን የሚገባቸው እንዲሆኑ ለመረዳት እንወያያለን። ነገር ግን በመጀመሪያ ስለ ጋብቻ ግል አስተያየት አላችሁ? ልጆች እንዲወለዱና እንድናሳድግበት እንድንፈልግ የሚያስችለን አይነት ሁኔታ ለመፍጠር እንዴት ጋብቻ ለማሳደግ እንችላለን?
ቤተሰብን
ለመጀመር እንዴት እንዘጋጃለን ብለዋል። ውጤታማ ለመሆን ባልና ሚስት የመንፈስ መሰረት የዓላማ አንድነትና በቤተሰብና ቤተሰባቸውን ውስጥ ምን መገኘት የሚፈልግ እምነት እንዲኖራቸው ያስፈልጋል።
በጣም ቀላል ከሆኑ መመሪያዎች እንቁ በዘፍጥረት ምዕራፍ 2 ላይ ጌታ ስለዚህ ሰው አባትና እናቱን ተለይቶ ከመስቱ ጋር ይጣመራል ሁለቱም አንድ ሥጋ ይሆናሉ ያለበት ነው። ባልና ሚስት ሶስት መከናወን ያለባቸው አሉ። የነበሩበትን ትተው ይሄዳሉ ይጣመራሉ እናም አንድ ይሆናሉ። እነዚህን ሶስት መሰረታዊ ለማከናወን ከጣሩ ከጌታ ጋር ያላቸውን ግንኙነት ለማሳደግ ይጀምራሉ። ገና የሚያጋቡት ወጣት ባልና ሚስቶችን ወደ ወላጆቻቸው ወንድሞቻቸው ወይም ጓደኞቻቸው ሳይሆን በቤተ መቅደስ ወይም ተንበርክኮ በነበረበት ጊዜ አይነት ለርስ በርስ በራሳቸው እንድደጋገፉ ለችግሩ መፍትሄ ለማግኘት መጀመሪያ ወደ እርስ በርስ እንድመለከቱ መምከር ወዳለሁ። ምክንያቱም በሚያፍረው ሰማያዊ አባት ስልጣን እና አመራር በኩል የሚገኘው አንድነታቸው መምጣት ከማይቀርበው የጋብቻ ችግር ለማስን ነው። በዚህም የመጀመሪያ ታሪክ አዳምና ሔዋን የመጀመሪያ የፍቅር ታሪክ አዳም የተፈጠረ እናም ጌታ ይህን ቆንጆ ዓለም ሰጠው። አበባዎችን እንስሳትን እና ይህን አስደናቂ የአትክልት ስፍራን ፈጠረ። ነገር ግን አዳም የሚረዳው እናም በስሜትም በመንፈስም እና በሰውነትም ከእርሱ ጋር የስማማኝን እንዲያመግናገን ድረስ ማደግ አይችልም ነበር። ያም ጥሩ ጋብቻ እርስ በርስ በራሳቸው የሚያስማማ አይነት ግንኙነት እንዲኖረው ይነግረናል። ይህን ግንኙነት ለማሳደግ እንዴት እንደምንገልጽ ማሰብ አለብን።
ጋብቻችን
በፍጥረት የሚገኙ ጥረትና ኃላፊነት አሉን። ነገር ግን በዛ ግንኙነትም ራስን መውደድ ወዳድ መሆን አለመሆን ይገባል።
ፕሬዚደንት ሂንክሊ የጋብቻ ታላቅ ችግር ሥራ ወዳድነት ነው ሲሉ ሰምቻለሁ። ራስን ወዳድነት ነው ሲሉ ሰምቻለሁ። የእኔ ቀንዴ ነበረ ከማለት ቀኗ እንዴት ነበር ቀኔ እንዴት ነበር ከማለት ቀኗ እንዴት ነበረ ለማለት እንዴት ጥረት ማድረግ እንደምችል ምክሮች አላችሁ? ይህ የኔ ፍላጎቴ ተሟልቷል የሚሉ ብዙ ንግግሮች በዓለም አሉ። አዎ፣ ፍላጎት ታላቅ ነው። ስለ ሌላ ሰው ፍላጎት የምናስብበት ጊዜ ላይ ብንደርስ ከዛ ፍላጎታችን ይሟላል። ፍላጎታችንን ለማሟላት የምንችልበት ጥሩ መንገድ ቢኖር
ጥሩ ጋብቻ በሚገኝበት
ማሟላት ነው።
ቤት ነበር የተወለድኩት። ነገር ግን እናቴ ጥሩ ጋብቻን ማግኘት ከባድ ሥራ ነው ስትለኝ አስታውሳለሁ። በጋብቻ ለቤተሰባቸው የምትበረከኩበት እና የምታስቡበት ቀን ሳይኖር ማሳለፍ የላችሁም።
Oftentimes we hear young adults saying,
ብዙ ጊዜ ወጣቶች የነፍሴን ተጋጣሚ ይፈልጋሉ ስለሚሉ አንድ ፍጹም ተጋጣሚና ዘላናዊ ጥሩ ጓደኛቸው የሚሆን አሉ ብሎ በማሰብ ጋብቻቸውን ያቆያሉ። የጌታን በረከቶችና ዘላናዊ ቤተሰብም ለመገንባት የሚፈልጉ ከሆነ ምን መፈለግ ይገባቸዋል? በሰማይ በምድር ላይ ሊያገቡ የተወሰነላቸው ሰውን እየተቀቡ እንደሆነ ስሰማ ጥርጥር ይሰማኛል። እንደዚህ አይነት ጉዳዮች ሊኖሩ ይችላሉ። ነገር ግን ብዙዎቻችን የምናፈቅራቸውን አንደኛ አይነት አስተሳሰብና መሰረት ያላቸውን እና አብረን ለመቆም ቤተሰብ ለመፍጠር የሚችሉ እንደምንፈልግ ነን ያለ ነው። በድንገት ይህ ነው ብሎ የሚገልጽ ነገር መጠቀም ግን ጋብቻን ማቆየትና አንዳንዴም እንዳይሆን ማድረግ ነው።
ትምህርቴን መጨረስ አለብኝ ወይም ስራ ወይም ገንዘብ ወይም መኪና ያስፈልገኛል የሚሉ ንግግሮችን ሁላችንም ሰምተናል። በህብረተሰብ እንደዚህ አይነት ምክንያቶች እየተጨማመሩት ስንሰማለን። ሁሉም ነገሮች እንዲዘጋጁልን እንፈልጋለን። ጄምስ ተርበር የሰጠውን የፍቅር ትርጉም እወደዋለሁ። ፍቅር አብራችን የምትጓዙበት ነው ብሏል። ወጣት ሰዎች በወጣትነትና በችግር እና በመስዋዕትና እድሜያችን በሚገፋ ጊዜ ትንሽ ተጨማሪ ገንዘብ ሲኖረን የሚያስተሳስረን አጋጣሚዎች ሊመጣባቸው አይገባም።
የሰማይ አባታችን የጠየቀን ስናደርግ ይባርከናል። ሁሉንም በእርሳችን ማከናወን አለብን በማለት እርሱ ቃል ክዳኑን ለማሟላት የምችልበትን እድል እንከተል።
ወጣት ሰዎች የቤተ ክርስቲያኑ መሰረት በማይቀበሉበት እንዲሁም ከእነርሱ ጋር ወደ ወንጌሉና ጌታን በማገልገል ከማይቆሙበት ጋር እንዲገቡ ለማበረታታት አንፈልግም።
መጋባት እና ቤተሰብን መጀመር፣ ታማኝ መሆን፣ ለወንጌሉ መስዋዕትነት መስጠት ሁሉ አስደሳች ነው። እውነተኛ ደስታን ያመጣል። ይህ ታላቅ በረከት ነው።
በአካባቢያቸው በሚደርሱት ነገሮች ሁሉ የሚያስፈሩ ብዙ አሉ። ያላገቡ ወጣቶች፣ ጎልማሳዎችና ወጣት ልጆች ለማግባት የምንችልበት ጊዜ እስክደርስ እኖራለሁ ብለው ሲያስቡ ሰምቻለሁ። ሁል ጊዜም አስቸጋሪ ነው። በታሪክ ሁሉ የሚያስፈራ ነገር ያልነበረበት ጊዜ አልነበረም። ለዚህም ነው ወንጌሉ ያለን። በዚህ ቤተ ክርስቲያኖች ውስጥ ነገሮች አሁኑልን በማለት በፍርሃት መኖር የለብንም። ለሰጠን ማህበረተሰብ ወይም የግል ፍርሃት ሊኖር ይችለናል። በወንጌሉ መኖር፣ እምነታችንን መጠቀም፣ ለጸሎታችን መልስ ማግኘትና ወደፊት መጓዝ ነው የሚያስፈልገው።
ቅዱስ መጽሐፍ እንደምለው የጌታ ቅዱስ ፍቅር ፍርሃትን ጥሎ ያስወጣል። ስለ ጋብቻ የሚያስቡ ወጣቶች እኔ ማድረግ የምችለውን እና አንቺ ማድረግ የምትችሉን ነገሮችን ዝርዝር ከጻፍን በዚህ ዝርዝር ምክንያት አስደሳች ጋብቻ ይኖረናል ስል ሰምቻለሁ። ስለዚህ ምን ታስባላችሁ? ጋብቻ ዝርዝር አይደለም፣ ዝርዝር ይቀየራል። ጆን ሚልተን በጻፈው ፓራዳይስ ሎስት አዳምና ሔዋን እንዲህ ሞገስ ከቋላቸው እንከስራቸው ጋር አብረው የሚወጣ እነኒሁ መለከትና ትክክለኛ ስራዎችን ከፍቅር ጋር የተቀለቀለ ነው። ለመርዳት ሁልጊዜም ምንም ማድረግ እንደምትችሉ የምናስበው እንደዚህ አይነት ግንኙነት ብኖረን።
በጋብቻ ኃላፊነት መካፈል አለብን፣ ምክንያቱም ሁሉንም በራሳችን ማድረግ አንችልም። ወጣት ባልና ሚስት መከፋፈል ያለባቸው ስራዎች እኔ ሳገባ ከነበረበት ጊዜ የተለየ ነው። ልጆቼና ባለቤቶቻቸው የሚያደርጉትን ነገሮች እኛ ካደረግናቸው የተለዩ ናቸው፣ ግን ስራውን አከናውነዋል። በተለያዩ ጉዳይ አብረው ይሰራሉ። በብዙ መንገዶች እኛ ካደረግነው የሚሻል ነበር። ነጥቡ ግን ይህ የግለሰብ ነው። እያንዳንዶቹ ባልና ሚስቶች ነገሮች እንዴት እንደሚያከናውኑ ለራሳቸው መወሰን አለባቸው። አዋቹ ስለ ጋብቻ ውስጥ እኩል ተናግሯል። አንቺ ልጆቹን ትንከባከቢያለሽ፣ እናም እኔ ስለ ገንዘብ አስብበታለሁ አንልም። ኃላፊነቶች መቀያየርና አመጣጥንና ክፍሎችን ይኖራሉ። ነገር ግን ሁላችንም በዚህ አንድ ላይ መሆን አለብን፣ በዚህም መከፋፈል አለብን። አዋጁም ይህን ይላል፣ እንዲህ እንዳለ ነው ይመስለኝ። የመጀመሪያ ነጥቡ መነጽር ያደርጋል እንዳየው፣ በቤተሰብ ሕይወት ውስጥ ደስታ የሚገኘው ቤተሰብ በጌታ ኢየሱስ ክርስቶስ በኩል ሲገነባ ነው። ይህም ለእኔ እንዲል ይላል፣ ስለ ሌሎቼ መውደቅ ከማሰቤ በፊት የራሴን ውድቀት ለማሸነፍ መጣር አለብኝ።
ይህም ለእኔ እንዲህ ይላል፣ ስለ ሌሎች ውድቀት ከማሰቤ በፊት የራሴን ይህም ኢየሱስ በእኔ ውስጥ አንዳንዶቹ ጓደኞች ወደ ቤተ ክርስቲያን የተቀየሩ ነበር። እናም ባህላዊና ቤተሰብም ውስጥ አንድነትና የክርስቶስ አይነት ምሳሌ አልነበሩም፣ የቅርጻቸውም ክፍል አልነበረም። ነገር ግን የቤተ ክርስቲያኗ አባል ሆነዋል። እናም የአዳኝን ትምህርት ታቅፈዋል። እናም ስጋቡም የቤተ ክርስቲያን ባህል ምን ይሆናል ብለዋል። የኋለኛው ቅዱሳን ባህል እንዲኖራቸው በፍጹም ወጥነዋል። ቅዱስ መጽሐፍ አጥኑ። የሚያውቁትም እውነት እንደሆነ በማረጋገጥ የቤተሰባቸውን ሕይወት ምን አይነት እንደሆኑ ለማወህጋት አጥኑ። በቤታቸውን በክርስቶስ አይነት መሠረት ገነቡ። አዳኝ ምን እንደ አስተማረ፣ እንዴት እርስ በርስ መንከብከብ እንችላለን፣ በጥሩ ጸባይ ደግነት እናከብር። ከብዙ ዓመቶችም የኋለኛው ቀን ቅዱሳን ባህል ባለቤቶች ኃላፊነት ከመዘርዘር የበለጠ ጥሩ መሠረት ነው።
ልጆቼ ሲያገቡ ይህን መክሬያቸዋለሁ፣ ማን ትክክል እንደሆነ ሳይሆን ምን ትክክል እንደሆነ ማወቅ ይሻላል። እያንዳንዱ ከቤተሰባቸው ባህል ያመጡትና ባህሎችም ይበላለቃሉ። እናም የወንጌሉ መሠረቶችም በመመልከት የትኛው ትክክል እንደሆነ መወሰን ያስፈልጋቸዋል። ከዛም ቤተሰባቸው ከሌሎች ቤተሰቦች በጣም የተነከሩ ይሆናሉ። ሌሎች ካወቁት በላይ አዳምና ሔዋን ስለወሰኑት ነገሮችን ለሚነጋገር በመጽሐፈ ሞርሞን የሚገኘው የሁለተኛው ንድፍ ኒፋይ ሁለተኛ ምዕራፍ ምስጋና ይሰማኛል። ለአዳምና ሔዋን ልጆች አይወለዱም እንደነበረ ግልጽ ነው። በዛም በመጽሐፈ ሞርሞን ላይ ነው የማነባው። ብዙዎቹም ይህን አያውቁም። ይህ የዘላለም ዓላማ እና ቤተሰቦች ዋናኛነትና ለእኛ መሠረታዊ የሕይወት ነጥብ ነው።
ስለ ቤተሰብ አዋጅ ስላለንም በጣም የተባረክነን። ይህም ከምኖሩት ሐዋርያትና ነቢያት የመጣ ነው። እናም እግዚአብሔርም ለአዳምና ሔዋን እንድባዙና ምድሩን እንድሞሉ የሰጣቸው ሕግጋት አሁንም ተግባራዊ ናቸው ብሎ ይገልጻል።
I remember in my early years when I was a young single adult and my early married years that I
ወጣትነትና ወዲያው እንደገባው ይሄን በነበያት አንድ ሐዋርያ ስብከት ስሜ ነበር። እናም ለቀጠለም ምክር ምስጋና ይስማኛል። የሚያስቸግር በመስልም መጋባት ልጆችን መውለድ እና መማር ሁሉንም በአንድ ጊዜ ለማድረግ እንደምገባ አስተማሩ።
Sort of all simultaneously. I mean, as impossible as it sounds, and I think that maybe it does seem sort of impossible.
ምናልባትም የማይስተገር ይመስላል። እናም ስለዚህም የሚያስቡ ሰዎች አሉ። በዛ ትእዛዝ አሁን መታዘዝ እንዳለብን ሳስብም ታላቅ እምነትነት፣ ታላቅ ጀግንነትና ብዙ ጊዜ መስዋዕትነትን እንደሚያስፈልግ አምናለሁ።
And often great sacrifice. I think it requires us to be in tune.
ለማነታደም ከጌታ ጋር አንድ እንድንሆንም ያስፈልገናል። እናም የግል ራእይ ስለዚህ ተዛዝ የተቀበሉት ሌሎች ሰዎች ላይ ፍራጆች እንዳንሆንም ንጹህ ልብም ያስፈልጋል።
Personal revelation in regards to that commandment.
I think what Sister Tanner has just said.
ታነር ያሉት ሁሉ እውነትና በጣም አስፈላጊ ናቸው። ለዚህም አመሰግናለሁ። ዛሬ የቤተ ክርስቲያን አባሎች ስለ ልጆች መወለድ በዓለም አስፈላጊነት ቅድሚያ እያስቡበት ናቸው። እናም በጌታ የተሰፋ ቃል በማመንና በታላቁ የደስታ ዓላማ እና በሕይወት ዓላማ በመመካት ውሳኔ ከመውሰድ ሳይሆን ወደ ቴሌቪዥን፣ ታዋቂ ሰዎች ወይም በጎረቤታቸው አገፋፊ ምክንያት ውሳኔ ይደርሳሉ። መሠረታዊና ዘላለማዊ የሆኑ ውሳኔዎችን በጌታ ፊት በጸሎት መደረግ ይገባቸዋል። ይህን እምነት ጉዳይ ነው። በዓለም ብዙ ቦታ የመኖር እጥረት አለ። እንደ ባለቤቶችም እንዴት የምትኖርበት ሳይኖርባቸው ልጆችን ለመውለድ ትችላላችሁ? ልጆች የምንፈልገውን ገንዘብ ወይም ንብረት ስላልሆነ አይደለም። ልጆችን የምንወልድ በእምነት ነው።
Because we have means, we have children with faith. That feeling and attitude of seeking for the Lord's blessing.
ባለማው በኩል የጌታ በረከትን የምፈልግ አቋቋን ታምራትን ይፈጥራል። የመኖር ጥረት ካለ መንገድ ይከፈታል። ልክ አስራት መክፈል የእምነት ጉዳይ እንደሆነ አስራት የምትከፍሉ በቂ ገንዘብ ስላላችሁ አይደለም። አጠቃላይ መሰረቶችም የምናስተምረው የበላይ ባለስልጣኖችና የአጠቃላይ ባለስልጣኖች ስለሆነ ነው። በዚህ አጋጣሚ ምክንያት በእምነት ከተማርን መንገዱ ይከፈታል። የምለውን አባባል ወዳለሁ። ወዲያው እንደተጋባን የባሌ አባት የወንጌሉን መሰረት ተከተለ። ምን ማድረግ እንዳለብህ የምታውቀው በዚህ ጋብቻ አድርግ፣ እናም በእምነትም ተራመድ፣ እናም ሁሉ ወደ የምትቻለው መንገድም ይከፈታል ብለህ በረከት ሰጠው። በእምነት ተራመዱ ማለት ያለማሰብበት ማለት አይደለም። ጥበባዊ መሆንና በጥንካሬ መሰረትና መስዋዕትነት መስዋዕት በማድረግ ፈቃደኛ መሆን እና ምናልባትም የምፈለገውን ሳናገኝ እንድኖር ያስፈልገናል። ነገር ግን በፊት ያላወቅንባቸው መንገዶች ተከፍቶ ነበር። ይህም በእምነት ለሚራመዱ ሁሉ የሚሆን እውነተኛ መሰረት እንደሆነ እናምናለሁ።
ልጆችን ለመውለድ የሚያስፈልገውን ስራዎች ለማከናወን ተናግረን ነበር። ለዚህ መፍራት የለብንም፣ ምክንያቱም በኃይል መስራት እና የሚያስፈልገውን ነገር ለማድረግ ፈቃደኛ መሆን ነው የሆን ነው መሆን ይህን እንዲሆን ያደረሰን መስዋዕቶችን ማን እንደሆንን ያደርሰናል። ልጆቼን በመውለድ ስለሚመጣው ደስታ ምስክሬን ለመስጠት እፈልጋለሁ። ይህ ከጌታ የመጣ ትእዛዝ ብቻ ሳይሆን ታላቅ በረከቶች ያለው ነው።
ሰዎችም በሚያዳምጡ በተለያዩ የዓለም ቦታዎች ልጆች የመወለድ ሀሳቦች ችላ ተብለዋል፣ ወይም ልጅ መውለድ በቂ ነው። ተጨማሪ ካላችሁ ሀገራችሁን የምትወዱና ሞኞች ናችሁ የምልበት አለ። የወንጌልን ዓላማ የሚቃወሙ ብዙ ሀሳቦች በዓለም ውስጥ አሉ። አባት ሊሃይ እንዳለው በሁሉም ነገሮች ተቃራኒ ነገሮች መኖር ይገባቸዋል። ትክክለኛ የሆነውን ስናደርግ ሁልጊዜ ምስጋዊ የሰጠውን መጠበቅ አንችልም። ብዙ ባልና ሚስት ልጆች ለመውለድ ፍላጎት አላቸው። ችግራቸውም ልጆች ለመውለድ አላመቻላቸውም እና እኛ ማዳመጥና ደጋፊ መሆን ይገባናል። ጻድቃን ከሆኑ ያላገቡ እህቶች እና ባል ሚስቶችም የምኖራቸው ልጆች የመውለድ ፍላጎት አይጠፋባቸውም፣ ምክንያቱም ይህ እግዚአብሔር የሰጣቸው ፍላጎት ነውና። ስለ ጸባያቸውና በስምስ ስለነበራቸው ስልጣኔም ይናገራል። ፍላጎትም አይጠፋም፣ ግን ጌታ ይባርካቸዋል። ያ ፍላጎትም በመጨረሻም ፍርድ ጊዜም ይታሰብበታል። በትምህርትና ቃል ክዳን 137 ምዕራፍ ቁጥር 9 ላይ ያለው ቅዱስ መጽሐፍ የሚናገረው ጌታ በእርሳችን እና በልባችን ፍላጎት እንደምፈርድ ተናግሮናል።
ልጆችን የመውለድ እና የዘላለማዊ እድገታቸው እንዲቀጥሉ የማስደረግ ትእዛዝ እና ጋብዣን ስለ ማሟላት እንነጋገር። የጌታ ትእዛዝ ልጆችን እንድንወልድ ብቻ ሳይሆን የማዳን ሀሳብ እያለን እንድንወልዳቸው ነው።
ስለዚህ ስንነጋገር ቤተሰብ በመጀመሪያ መሆን አለበት ማለት ምን ማለት ነው እንለዋለን። ግን ምን ማለት ነው?
Metaphor from Neil Maxwell.
Neil Maxwell የተሰጠውን ምሳሌ ለመጠቀም መነጽሬን ለመጠቀም ፈልጋለሁ። በመነጽራችን ውስጥ ያለ ነገሮችን ጽፈን ነገሮችን በምንመለከትበት ጊዜ ይህን መልእክት እንደምንመለከት ሐሳብ አቀርባለሁ ነበር።
About how the family will use its time.
መነጽራችን አደርጋለሁ። ቤተሰብም ጊዜያቸውን የሚያሳልፉበትም ውሳኔ ስታደርጉ ወይም ወርዶችን ምንም ነገሮች ማድረግ እንደምገባቸው ስትወስኑ በመነጽራቸው ውስጥ ቤተሰብ መጀመሪያ ጊዜ ነው።
በመጽሐፈ መክብብ ውስጥ ያለውን ቃላቶች ወዳቸዋለሁ። ለሁሉም ነገር ጊዜ አለው፣ ከሰማይ በታች የሚከናወን ለማንኛውም ነገር ወቅት አለው ብሏል። ትንሽ ጊዜ ነው ያለን፣ ግን ለሁላችንም አንድ አይነት ጊዜ ነው ያለው።
ስለ ቤተሰብ መጀመሪያ ስንናገር ስለ ቤተሰብ ጸሎት፣ የቤተሰብ የቤት ምሽት እና ለቤተሰብ ቅዱስ መጽሐፍ ጥናት በልጆቻቸው መንፈሳዊ እድገት ላይ ዘላለማዊ ውጤት ለምንኖራቸው ነገሮች ጊዜ ስለ መስጠት ማሰብ አለብን።
በመጀመሪያ ጊዜ ስለ ተናገርኩት ንድፍ እንመለስ። እንደ ቤተሰብ የቅዱስ መጽሐፍ ጥናት፣ የቤተሰብ ጸሎት እና የቤተሰብ የቤት ምሽት አይነት አንዳንድ ችላ የምንላቸው ነገሮች ችላ ማለት አይገባንም። ሁሉም እንደሚገባቸው ነው የምንናገርባቸው፣ ግን እንደነዚህ የቤተሰብ ንድፍ መሆን ይገባቸዋል።
አንዳንዴ እነዚህን ለመመስረት ስንሞክር ፍጹም እንዳልሆን ይመስለናል፣ ግን ምንም እንኳ ፍጹም እንደሆነ የማይሰማን ቢሆንም ይህ አስደናቂና ልጆቻችን እንደነዚህ ሲቀጥሉ ስንመለከት ደስታ የሚሰጠን ነው። ባለቤቴ አባቱ ለዚህ ቅብር ጊዜ በተሰጠበት ውስጥ ከቤት ከተማረው የተለየ አልተማርኩም ብሎ ነበር። ያም ወላጆች ታላቅ ቅብር የሚያሳይ ነው። አንዳንድ ልጆች ወላጆቻቸው መኝታ ላይ ይሰበሰባሉ። እናም አባትየው የመስኮት መጋረጃ ከፍተው የደህንነት ዓላማ ይስላሉ። የደህንነት ዓላማ በወላጆቻቸው መኝታ ላይ ተቀምጠን ነበር የተማርነው። ዛሬ ዓለም እንደምናገረው የሚገፋፋውን ነጋዎች አላስፈልጉ። ምክንያቱም በጋራ ገብተን እንደ ቤተሰብ እንጨት ነበርና አለ። ለመቀራረብና ለመስተማመም እና ማስታወሻ ለመፍጠር ቤተሰቡ እያደረጉት ብዙ ነገሮች ነበሩ።
A family rule we had in our family.
ስንመገብ ቴሌቪዥን የማየት የምንከፍትበት ደንብ አለን። ምክንያቱም አብረን ያለን ጊዜ የምንነጋገርበት ጊዜ ነው። ዛሬ ምን አደረጋችሁ? ምን አስቸግራችሁ ነው? እንዴት ልንረዳችሁ እንችላለን? ዜና የምናዳምጥ ከሆነ ንግግር አይኖርም። እናም ሁላችንም ለራት ቤት እንገኛለን።
በጉዳዮችን
ምክንያትም ሁላችንም ለቁርስ አብረን ለመሆን ስለማንችል ሁላችንም አብረን ቁጭ ብለን የምንመገብበት አንድ ጊዜ ይኖረናል። እኛም እንደዚሁ አይነት አጋጣሚና ነገሮችን ነበረን። ነገር የሚያሳስቡንና አስገላጭ ብቻ ሳይሆን አስደሳችም ነበር። አብራቸው መሳቅና ስሜታዊ አጋጣሚዎችንም ማካፈል ትችላላችሁ።
Breakfast time and at dinner time, because we were most often we were together for those two meals, but we often kind of laugh that in our family
ለዚህም በቁርስና በራት ጊዜ ነው የምናደርገው። ቤተሰብ ጸሎት ጊዜም ነው የምናገርበት ርዕስ የምገለጸው። አንዳንዴ ባሌ ለልጆች ስላወቁበት ኦፕሬሽን ስለሚያደርግ ይጸልያል፣ ወይም በምድር መንቀጥቀጥ ምክንያት ስለሚቸገር ሰዎች ይጸልያል። ከዚህም እነዚህን ርዕሳችን እንናገርባቸዋለን። ብዙ የቤተሰብ አባል ባሉበት ቤተሰብ ነው ያደግኩት። ይህም ብዙ ሀሳቦችና ስራዎች ነበር ማለት ነበር።
And a lot of work to carry out this family, but they used the
ወላጆች የቤተሰብ ቤት ምሽትን ለማስተማር ይጠቀሙበት ነበር። በየሳምንቱ በቤት ፍቅርን መዝሙርን ዘምር ነበር። በሕይወቴም ይህን መዝሙር በየሳምንቱ መዘመር አንዳች ሳልደልስ እንደሆነ ያስብ ነበር። አንዳንዴም ይህ መዝሙር እርስ በርስ እንደምናነው ይረዳናል።
አንዳንዴም እናት ነበረች የተናደደችው።
አንዳንዴም ይህም የምናደርገው እንጂ የምናደርግበት አልነበረም። በየሳምንቱ አባቴ አሁን የመክፈቻ መዝሙር በቤተሰብ ፍቅር እንዘምራለን ይላል። ሁሉንም ነገሮች በምጠይቅበት እድሜ አባቴን ለምን ይህን በየሳምንቱ መዘመር አለብን? ሌሎች ጥሩ መዝሙሮች መጽሐፍ ውስጥ አሉ ብዬ ጠየቅኩት። በመቆጣት የመጀመሪያ ትምህርት ተምረሽ ስትጨርሽ ሁለተኛ አስተምርሻለሁ ይለኛል። ሁለተኛ ትምህርት ምን እንደሆነ አላውቅም፣ ምክንያቱም የመጀመሪያ አሁን አልጨረስንም። በጊዜም እርስ በርስ መዋደድ ተማርን። ወላጆቼ ሁሉን ሊያስተምሩ አልመከሩም። በቤት ፍቅር ከመጀመሩ የሚፈልጉ ነው። ከስድስት ዓመት በፊት የሆኑ አራት ልጆች ያላት በጠየቀችን የቤተሰብ ቅዱስ መጽሐፍ ለማጥናት እንሞክራለን፣ ግን መዓት ነበር። አንድ ሰው ሁልጊዜ ያለቅሳሉ፣ ትኩረትም አይሰጡም። እናም እንዲህ አልኳት፣ ለስንት ጊዜ ይህን ምን ያህል ለማድረግ ትሞክሪያለሽ? እርሷም አለች፣ በየቀኑ 10 ደቂቃ ለማጥናት እቅድ አወጣ። እኔም አልኩኝ፣ ባላችሁ ተሰብስበን 8 ደቂቃ ረጅም ነው ያወጣችሁ ዘዴ እንደ ዕድሜያቸው ለማጣመር ነበር። ምናልባትም የሁለት ዓመት ልጆች መጽሐፍ ቅዱስ
ስለ ሌሎች ዳኝነት በተመለከተ ቃላትን ለመናገር እፈልጋለሁ። ሰዎችን ስንመለከት ነገሮች ሁል ጊዜም እንደሚታዩ አይመስልም። ልጆቼ ሕፃናት በነበሩበት ጊዜ ብዙ ቤተሰብ እንዳለንና ባለቤቴ ቆጶስ መሆኑን አስታውሳለሁ። ቅዳሜ ቀኑን ሙሉ እና እሁድ ጠዋት ወደ ቤተ ክርስቲያን ለመውሰድ ጥረት አደርጋለሁ። በጠዋት ካልወሰድኳቸው እዚያ ልንደርስ አንችልም። ስብሰባው ከመጀመሩ በፊት በመደረስ ሁለት ረድፍ መቀመጫ እንሞላለን። አንድ ቀን አንድ እህት ጠጋ አለችኝና፣ እህት ላንት፣ ልጆቼ እንዳንቺ ልጆች ጥሩ ቢሆንልኝ እኔም ብዙ ቤተሰብ ይኖር ነበር አለችኝ። ማልቀስ ጀመርኩኝ እና በስብሰባ በሙሉ አለቀስኩኝ። ባለቤቴ ምን እንደሆንኩኝ ጠይቀኝ አትኩሮ ይመለከተኝ ነበር፣ ምክንያቱም ቀላል ስለነበረ እኔም ምስልቅልቅ ነበርኩኝ። በተጎሳቆለ ሁኔታ ወይም ትክክልነት ባልሆነም በእነርሱ ዳኝነት እንሰጣለን። የእርስ በርስ ሁኔታዎችን አናውቅም። መዋደድ ነው የሚገባን። እናም በትምህርት ላይ መጠበቅ አለብን። በምናውቃቸው በተሻለ መንገድ ተራራውን መውጣት እንችላለን። አንዳንዴም ለተለያየ ቤተሰብ የተለያየ ይሆናል።
የቤተሰብ አዋጅ አባች እንዲመራ ይጠይቃል። አባት ለጸሎት ቤተሰብን መሰብሰብና የቤተሰብ የቤት ምሽት እንዲደረግ ማድረግ አለበት።
Fathers should make sure that family home evenings are held. Sometimes that's best done by delegating to a mother the planning. She may be a lot better.
አንዳንዴ እናት እቅድ እንድታወጣ መወከል የተሻለ ይሆናል። ምናልባትም በዚህ ከአባት የተሻለች ናት። ስለዚህም ነው ቤተሰብ አዋጅ ላይ አባት መሪ መሆኑን የምናነበው።
ያም የቅድሚያ አስተያየታቸው ብዙ ኃይል ሰዎች ከቤት እስከሚወጣ ከሚለው ጋር አንድ ይሆናል። ይህ ሌላኛው ምሳሌ ሰዎችን ወደ ቤት ማምጣት ሲሆን፣ እናም በተለይም አባትን የሚያወጣ ነው። አባት መሪ በመሆን ቤተሰብን አንድ ላይ እንዲሆኑ ያደርጋል። እናት ግን ይህንን ቀላል ማድረግ አለባት። እነርሱም ለቤተሰብ በአንድነት ጥሩ ልምድ መንገድ ለማውጣት መቻል አለባቸው።
ቤተሰብ በእግዚአብሔር ትእዛዝ መሆኑን ካወቃችሁ በኋላ አንድ ላይ እቅድ በማውጣት መሆኑን ታያላችሁ። ስትረዱ አንድ ላይ ይፈጸማል።
ልጆችም ፈቃደኛ መሆን አለባቸው። ያደጉት ልጆችም ፈቃደኛ መሆን አለባቸው። እነኚህ መሠረት ሐሳቦች ወደ ቤተ መቅደስ ይመሩናል። ቤተሰባችን ወደ ቤተ መቅደስ ትሄደም ይህን ወደ ቤተ መቅደስ ለሚሄዱ ምኞት ከኖሯቸው በረከት ይሰጠናል። የዚህ መሠረታዊ እውነት እና የቤተሰብ ኑሮ ከቤተ መቅደስ ጋር የተሳሰረ ነው። ምክንያቱም ዘላለማዊ ቤተሰብ የምንሆንበት ቦታ ነውና። ካህን ባለርድ እንዳሉት በግልጽም እነኚህን እንቁ ልጆች ታምነው የተሰጣቸው ቅዱስና የላቀ ኃላፊነት ተሰጥቷቸዋል። የዘመኑን ልጆች በፍቅርና በእምነት እሳት እናም ማን እንደሆኑ እንዲያውቁ በመርዳት እንድናፈቅራቸው እግዚአብሔር ሸምኖልና የምንወዳቸው ምን ማድረግ እንዳለብን ይገልጻል። ስለ ሌሎች ቤተሰቦች ለመርዳት የሚችሉ አያቶች፣ አክስቶች፣ አግቶች እና ለጊዜውም ሙሉ ቤተሰብ ስለሌላቸው ምን እናወራላቸዋለን? ሁላችንም ለዚህ ትምህርት ዓላማ ማረጋገጥ እንችላለን። ስለ ቤተሰብ ፍላጎት እንዴት መያዝ አለብን? ማናችሁ ማስተያየት አላችሁ?
Families broadly defined pitch in how we make we take an interest.
I would hate to think as a mother
ከሌሎች እርዳታ እንደማታገኝ እናት ማሰብ እጠላለሁ። ልጆቼ ላይ ተጽዕኖ ላላቸው ለጥሩ ሰዎች፣ ለአስተማሪዎች፣ ለጎረቤቶች፣ ለጓደኞች፣ ለዘመዶችም ምስጋና አቀርባለሁ። ሰዎቹ በብዙ መንገድ ልጆቼን ረድተዋል። ለዚህም ምስጋና ይሰማኛል። ለማስተማር ጥረት በምናደርገው ተጨማሪ ምስክር ነው። አንዳንዴ ልጆቻችን መርዳት የማትችሉበት ደረጃ ላይ ትደርሳላችሁ። ነገር ግን ሌሎች ተጽዕኖች ሊያደርጉባቸው ይችላሉ። ጥቂቶቹ ልጆቼ በሌላ ሀገር ኖረው ነበር። የመጨረሻ ልጄ ሴት ልጄ ከባለቤቷ ጋር ስፔን ሀገር በመኖር የመጀመሪያ ልጃቸውን ወለደች። ከአያቷ የራቀች ስለነበረች ስለ እሷ ሀሳብ አደረብኝ። ነገር ግን እዛ የነበሩ በጣም ጥሩ ቅዱሳኖች ነበሩ። እነርሱም በመርዳት እርሷንና ሕፃኑን አፈቀሩ። እነርሱ ላደረጉላት እንክብካቤ እና በኑሮዋ ላይ ባደረጉት ተጽዕኖ ምስጋና ይሰማኛል።
ከ18 ዓመት ልደት በፊት አባቴ ሞተብኝ። እናም እናቴ ብቻዋን ስላሳደገችኝ የአያት፣ የአክስት፣ የአጎትና የአጎል ልጆች ምን ያህል ተጽዕኖ እንዳላቸው አውቄያለሁኝ። ከአሜሪካ ውጭ ያሉትንና በዓለም ብዙ ቦታ ያሉትን የቤተሰብ አቋሞች በመመልከቴ ተደስቻለሁ። ከሰሜን አሜሪካ ይበልጥ እየጠነከረው መጥተዋል። በሰሜን አሜሪካ ላሉት አባሎቻችንም ቤተሰቦችም እንዲያጠናክሩ አበረታቻቸዋለሁ።
There's also the ward family.
የዎርድ ቤተሰብም አለ። በእያንዳንዱ ዎርድ ጥሩ የተለያየ ልምድና ፈተና ይኖራል። አንዳንድ ሴቶችም ልጅ ይወዳሉ። አንዳንዶቹም ባል ያገባሉ። አንዳንዶቹ ባል ይሞትባቸዋል። ጥቂት ሴቶችም ብዙ ልጆች ሊኖራቸው ይችላል። በዚህ አይነትም ዎርድ አይነት ላይ ተሰብስበን ድጋፍ መስጠት አለብን። ብዛት ያለው ቤተሰብ መኖር አስቸጋሪ ነው። ማንኛውም የቤተ ክርስቲያን አባል በማክበር እደግፏቸዋለሁ። ከማለት ይልቅ ሌላ ልጅ መውለድ እብደት ነው የሚል እንደሌለ ምኞቴ ነው። ግን የተቻለንን በማድረግ ብርታትን ማድረግ አለ። አንዳንዴ የኋለኛው ቀን ቅዱሳን ሌሎች አባሎችን ልጆች በመውለዳቸው ወቀሳ እንደሚደርጉ ሪፖርት ደርሰናል። ወዲያው በጋብቻችን ባለቤቴ ጆን ለአምስተኛው ልጅ እርጉዝ ነበር። ተሳታፊ የሆነች የወርድ አባል እህት ምን ለማስራት ትሞክሪያለሽ? ብቻሽን ዓለምን ለመብዛት ነው? ለማባዛት ነው? አለች። ይህን ለማድረግ የተሻለ ማንም እንደሌለ አልችልም ብላ ስለመለሰችላት ኩራት ተሰምቶኛል።
የጤንነትና ሌሎች ዓላማ ችግር እንዳሉ እናውቃለን። የሚወራው ስለ ገንዘብ፣ ፖለቲካ ወይም በሕዝቦች መካከል ያለው ልዩነት ሳይሆን ስለ ወንጌሉ ቋሚነት ነው። በዚህ ምክንያት ነው በዚህ ምክንያት ሁሉ ነው መዳኘት የለብን የሌለብን። በወንጌሉ ቋንቋ እናስተምራለን፣ እንዳለም እንሰበስባለን፣ እንደሰታለን። እናም ሰዎች ሁሉ እንዲከተሉት ብርታት እንሰጣቸዋለን።
ልጆችን በማሳደግ አርዕስት ምናልባትም በመካከላችን ቅር የሚላቸው በአዳማጮቻችን መካከል እንዳሉ ነው። በፍጹማዊነትና የዕለት ኑሮ እውነታ መካከል ያለው ልዩነት አንዳንዴ ከፍተኛ ሆኖ ይታያል። ነገር ግን እናት ወይም አባት መሆን ዘላለማዊ ዓላማ ለዘላለማዊ ጥሪ ነው። እኛም በዚሁ ጥሪ የተባረክን ነን። ልጆቻችን በምናሳድግበት ይህ መብስ ከእኛ ጋር እንዲሆን እንፈልጋለን።
These are Heavenly Father's children, not just ours. They're His Spirit children, and He will bless us with a double portion of that.
የተባረክነን እነኚህ የሰማይ አባት መንፈስ ልጆች ነን። አንዳንዶች ከሌሎች የበለጡ አስቸጋሪ ናቸው። ሁሉንም ልጆች እኩል በሆነ
or some of the basic decisions required. We might be equal in the division of property as we choose. Or don't choose, but we sure can't be equal in the division of time
because
daughter took the lion's share of
ያቺ ልጅ ለረጅም ጊዜ ሰዓትን ወሰደች። ለዘላለምም የተሳስሮ ቤተሰብን እርዳታና ኃይል የሚመጣው በቤተ መቅደስ ውስጥ ነው። እንደ ስቴክ ፕሬዚዳንትና ቆጳስ የቁልፍና ኃይል ስልጣን እንደተሰጣቸው ወላጆችን በቤተ መቅደስ ውስጥ መልስ እንደሚያገኙ መከራን ለመወጣት ራእይ የመቀበል ኃይል ተሰጥቷቸዋል። ከነኚህም ራእዮች እግዚአብሔር ለልጆቹ የምርጫ ኃይልን እንደሰጣቸው ያስገነዝበናል። በጎልባሳነት ዕድሜያችን በሚያደርጉት ምርጫ ተጠያቂ የመሆን ወቅት ይመጣል። ልጆቻችሁ በሚያደርጉት ለእያንዳንዱ ውሳኔ ቤተሰቦች የጥፋት ሸክምን መሸከማቸው እድለኞች አይደሉም። በፍጹም በፍጹም ተስፋ መቁረጥ የለብንም። እኛ ትክክለኛ የሆነ መሰረታዊ ነገሮችን የማስተማርና በተቻለን ሁኔታ በፍቅር የመገንባት ኃላፊነት አለብን። ይህ መሰረታዊ የሆነ የክህነት ስልጣን ለቤተሰቦች እና ቤተ ክርስቲያን
set down that large burden.
የመሰረታዊ የሆነ የክህነት ስልጣን ለቤተሰቦችና በቤተ ክርስቲያን ባለስልጣኖች የሆነ ነው። ጸሎት ሙከራም አታቋርጡ። ነገር ግን ብዛት ያለውን የጥፋት ሸክማችሁን አስቀምጡ። ባዳኛችን ጌታ ኢየሱስ ክርስቶስ ኃጢአት ክፍያ ኃይል እንተማመናለን። በዚህን ስጋዊ አካል በጌታ የኃጢአት ክፍያ ኃይል ምህረት የሚገልጽን ኃጢአት የለም።
Really just loving one another. We've used a lot of words in how we should teach our children and the things that we need to do in our homes, but I think we just simply have to love one another. I've heard the statement that there's nothing greater a father can do for his children than to love their mother. And it's the same for each member of the family, to really look for ways to show and say and express that love.
It seems to me so very much in the church, we're trying to get people in, including dad, including father, and that there's an invitation to father and mother to both be in the home as much as possible. My wife's father has passed away not long ago, and she has grieved the way a daughter grieves over the loss of a father. And I was comforting her, and she said, But he loved me so much. He sang to me. He put me to bed. He tucked me in. She said, I can hardly remember a night that he did not tuck me in bed and sing to me. I'm making a point about dads, fathers, being in the home. And I pay tribute to my boys who do better than I ever did about changing diapers and taking the children out during church.
You know, I think there's a great influence in the world that is trying to pull us not only out of the home, but away from those things that really matter. And sometimes it's having too much, and sometimes it's having too little, but it all has to do with material things. And I think we really need to take a careful look.
አንዴ ብዙ ማግኘት ወይም ትንሽ ቤተሰብ በመተካት ይቆጠባል። ይህም ሁሉም ዓለማዊ ነገር ላይ ያተኮረ ነው። እኛም ተቀዳሚ ባለው ነገር ጥንቃቄ መውሰድ አለብን። ስራ በጣም ይበዛልናል። የበለጠ ለመስራት እንሞክራለን። በልጆቻችን ህይወት ላይ ልዩ የሚመጣ መንፈሳዊ ነገር መመልከት አለብን።
የጌታን እቅድ ለመከተል ተጨማሪ እንቅስቃሴ ወይም ብዙ ጊዜን አይጠይቅም። በቀላሉ ሊደረግ ይችላል። ዋነኛው በጣም የሆነው ሐሳብ የአየር ጸባይን መፍጠር ነው። አንዳንዴ ነገሮችን በተግባር በተሳካ ወይም በዝቅተኝነት እንለካለን። መመገብ የሚለው ቃላት እንዲያድግ መርዳት ማለት ነው። አንድ ነገር ደረቅ ወይም በጣም ቀዝቃዛ ወይም ጠንካራ በሆነበት ሊያድግ አይችልም። የወላጆች ሥራ በመንፈስ ነገሮች የሚያደርጉበት የአየር ሁኔታን መያዝ ነው። እምነትና ምኞት ያለበት ፍቅርም ይኖራል። በሜክሲኮ አንድ ቆንጆ እናትን አየሁ። ለአትክልትም ጓሮ አልነበራትም፣ ነገር ግን ትንሽ ኮርትያርድ ነበራት። እናም የጓሮ አትክልትን በግድግዳ ላይ በቀለም ቀብታለች። በአበባ በዛፍና በፏፏቴ ቀብታለች። ቤተሰቦቿን ለማሳደግ የአየር ሁኔታን ፈጠረች። ለቤተሰቧም ለዚሁም በጣም ቆንጆ ነገር እድገት ያላት ራእይ ምንም ቆንጆ ሀሳብ ነው። እናቴ ፓውል ባክ ያለውን ታላቅ ትወድ ነበር። ልጆችን በልብ ሙሉ እወዳቸዋለሁ፣ ነገር ግን በሁሉም ጊዜ መውደድ አልችልም። ለቤተሰብ እንጀራ አቅራቢ በመሆኗ ባላት የተወሰነ ጊዜ በጣም ጥንቃቄ ነበራት። አንዳንድ ጊዜ ባለን ጊዜ በሰራነው ብርቅ ትመለከት ነበር። የእቅድ ሥራ አንድ ላይ ስንሰራ ትወዳለች። እናታችን ሁል ጊዜ ጥም እንድናስወግድ ታዘጋጀናለች።
She was pursuing a very important parenting function in getting the children to work together and with their parents. It's harder and harder to do that in some urban...
ወደዚህም ጊዜ የነበረችው ልምድ በታላቅ ፍቅር ወደ ኋላ ስመለከት አስፈላጊ የሆነውን የወላጅነት ሥራዬን ልጆቼ ከወላጆቼ ጋር እንዲሠሩ ማድረግ አስታወሳለሁ። በከተማ
That's a great lesson. You know, you speak of principles. I think that's what we really have to turn to in all of
us. ምክንያቱም ባለማት በቤተሰብና የቤተሰብ ሁኔታዎች ተላዩ ናቸው። ወደ ወንጌል መሰረታዊ ፍቅር፣ እርሱ ራስን አለመውደድ፣ ምህረትና አገልግሎት መስጠት እንዴት ልጆቻችን እና ግንኙነታቸውን ማሳደግ እንዳለብን ነው።
I think the family proclamation
የቤተሰብ really አዋጅን መሰረታዊ ይሰጠናል። በተፈጥሮ እቅድ አባት ቤተሰቡን በፍቅርና ጻድቃንነት በመምራት ለሕይወት አስፈላጊ የሆነውን የማቅረብና ቤተሰቡን የመከላከል ኃላፊነት አለበት። እናት ልጆችን የማሳደግ ኃላፊነት አለባት። ብቻቸውን አላለም። በዚህም ቅዱስ አባትና እናት በእኩልነት እንዲረዳዱ ግዴታ እንዳለባቸው ተገልጸዋል። በአንዳንድ ሁኔታም እናት እንጀራ አቅራቢ ልትሆን ይሆናል። እኔም በዚሁ አይነት ቤት ነው ያደግኩት። የአባት ጤንነት ኃላፊነቱን እንዳይወጣ ሊያደርገው ይችላል። ነገር ግን መሠረታዊ በሆነው ባልና ሚስት በጋራ በዚህ ሁኔታ በሰማይ እንቅስቃሴ ችግርን መፍታት ይችላሉ። ቤትን ለመፍጠር እርግጠኛ መሠረታዊና እውቀት ያስፈልገናል። የቤት ሙያ አሰራር እጥረት ዳቦ መጋገር ብቻ ሳይሆን ቤት እንደሌላቸው መንገድ ላይ እንደምኖሩ በመንፈስ ይህን ፈጥሮባቸዋል። የትም ቦታ መሄድ የማይችሉ ሰዎች መንፈስ ስሜታዎች የተነካና በተናገርነው መሠረታዊ ሁኔታዎች ያላቸው በዚሁ ችግር ተስፋ መቆረጡ ወደ መድኃኒት ወደ መድኃኒት ሱሰኝነት ወይም ከግብረ ገብነት ውጪ በመሆን እንደማገል ላይ ነዋራቸው ይሆናሉ። እኛም አባቶች እና እናቶች አንድ ላይ በመስራት የቤት ሙያተኞችን በመሆናቸው አካባቢን በመፍጠር ቤት ማድረጋችን እድለኞች ነን። ስለ ባልትና በመናገር ደስታ የተሰማኝ፣ ምክንያቱም ባልትና በአንዳንድ አይን የተንቋሸሸ ቃላት ነው። ባልትና ዳቦ መጋገር ወይም ማጽዳት፣ ቤትን ማጽዳት ብቻ አይደለም እና ልጆችን ወደ ዘላለማዊ ሕይወት ለመምራት በአካባቢያችን አስፈላጊ ማድረግ አለብን። ለአባትና እናትም እንደዚሁ ኃላፊነት አለብን።
ቤት ከዓለም ነገሮች ሁሉ የቤተሰብ አባሎች በሰላምና ፍቅር መጥቶ በደህንነት የሚያርፉበት ቦታ መሆን ይገባዋል።
በውክልና አርእስት በባልትና እና የቤት አያያዝ መካከል ያለው ልዩነት በተመለከተ የቤት አያያዝ ስራ ምናልባትም ውክልና መድረግ ይቻላል። ነገር ግን የባልትና ስራ ውክልና መስጠት አይቻልም። የቤተሰብ የቤት ምሽትን መሪነት መወከል አንችልም። የቤተሰብ ጸሎትን
እነኚህን ኃላፊነቶች ወኪል መስጠት አንችልም። ነገር ግን ማካፈል እንችላለን። ለሕዝቡ ወኪል መስጠትም አንችልም። ለንግድ ምክር ቤትም ወኪል መስጠት አንችልም። ለቤተ ክርስቲያኑም እንኳ ቢሆን መወከል አንችልም። በቤተ ክርስቲያን ቤተሰብ እንዴት እንደምረዳና እንደምንባርክ እንነጋገር። ስለ ቤተሰብ ጉዳይ በተመለከተ በቤተ ክርስቲያኑ ወይም በማንም ሰው መደረግ የለበትም። ለቤተ ክርስቲያን መሪዎች ሁኔታዎች በመመዘን በቤተሰቦች እንዲረዱ በአጠቃላይ ያለ ምክር ነው። በወርድና በስቴክስ የዚህ ችግር ነው።
Let me speak to bishops and stake presidents who
ለቆጳስ እና ስቴክ ፕሬዝዳንት እናንተ በወርድና ስቴክ ሸንጎ መሪ ሆናችሁ እቅትና ወጣ የወላጆች ጊዜም በአጀንዳ ላይ ይሁን። በስብሰባና እንቅስቃሴ የቤተ ክርስቲያንን የቀን መቁጠሪያ መሙላት ሳይሆን ለቤተሰብን ምን ያደርጋል ብለን ማሰብ አለብን።
እያንዳንዱ መባረክ እንፈልጋለን፣ ነገር ግን ቤተሰቡን መጠበቅ አለብን።
ባለፈው ዘመናት ትንሽ ደንብ ለራሴ አወጣሁኝ። ይህም ለማንም ሊሆን ይችላል። የወርድ ወይም የስቴክ እንቅስቃሴ የምናደርግበት ጥሩ ምክንያት ቤተሰቦችንና ግለሰቦችን ለማጠናከር ተብሎ ነው። ባህል ወይም በዓል ነው። እንቅስቃሴ ማድረግ መጥፎ ምክንያት ነው። ስለ ወንጌል ደረጃን ስናወራ የሚያስፈልገውን እናውቃለን። የቤተ ክርስቲያን የጊዜ ሰሌዳ ለቤተሰብ ሐሳብ ቢሆን ቆንጆ ነው። ምክንያቱም ቅዳሜና እሁድ ቤተሰብን አንድ ላይ ጊዜን እንዲያሳልፉ አይረዳቸውም።
Sweep away the possible times for a family to be together. We need to add to that the
besaboch yebelte and la indihonu kaderegn besabochim
parents have to take more responsibility.
TV yemayet gizen yegil sportin weim
sports television viewing time
lela bizu tesatfo tru yehizb inkisqasochin saat inday cemra lafnet
alabacho. Community activities for children. We are not trying to
rasachin kalelochin kisqaseoch gar lemawadader memokor aidellem sibsebanan kisqatawon sinesraat bemasiyaz betsebochin medegefachin no nam betsebochim bado botawon lemamulat lelochin kemegabez rasachin memulat allebacho.
ያም ኃላፊነትን ወደ ቤተሰብ ይመልሳል አይደለም?
አንዳንዴ የወርድ ሸንጎ ወይም አመራር አካላት ውይይት ያደርጉ ሰዎች ድርጅታቸውን እንዲደግፉ እንዴት እናደርጋለን ወይም ብዙ ሰዎች ስላሉ ብዙ ድጋፍ አለ። ይህ በእውነትም የተገላብጦሽ ነው። እንደዚህ በማለት መጀመር ይኖርባቸዋል። ቤተሰብን እንዴት መደገፍ እንችላለን? ይህን እንዴት መደገፍ እንችላለን? ከዚያ በኋላ ማድረግ ያለብን የቤተሰብ እድገት የሚያመጣ ነገሮችን ማድረግ እንጂ የተገላብጦሽ አይደለም። ይህም ለወርድ ሸንጎ እሷ ወይም እሱ ራሳቸውን አስተያየት የሚያደርጉበት ጥሩ አርዕስት ነው። ቆጳስ ውሳኔ ማሳለፍ ብችልም ከሁሉም ቡድኖች በመስማት በእነኚህ መሠረታዊ ሁኔታ የእንቅስቃሴዎችን ደረጃ የጊዜ ሰሌዳን ማሳከል ይሞክራል።
በዚህ ውይይቶች መካከል ቆም በመባለት ይህን ማለት ጠቃሚ ይሆናል። እኛ ይህን ያወጣነውን ልናገር ሳይሆን በቤተ ክርስቲያን አባሎች መሆን ያለብን ምሳሌ ማሳየታችን ነው። ወንዶችና ሴቶች በዚህ ቤተ ክርስቲያኖች ያሉት ምን ማድረግ እንዳለባቸው ነው የምናሳየው። በሁሉም ባህር የውርድ ሽንጎዎች በዚህ አይነት መነጋገር አለባቸው። ባልና ሚስትም እንደዚሁ መነጋገር አለባቸው። እኛ እንከባበራለን፣ ፍላጎትም አለን እና ሐሳቦቻችንም እንከፋፈላለን። ይህም እንደ ባህል፣ ታሪክ፣ እንደ አንዳንድ ሴቶች ዘዴም ሊሆን ይችላል። እህቶች የማዳመጥ ልምድ ወይም ባህል ካልሆነ ወይም እነኚህ እህቶች ለክህነት ሥልጣን ለወንጌሉ ባህል ሁሉ ጊዜ ያላቸው ታላቅ ክብር መኖር አለበት። ይህ በቤተ ክርስቲያን ውስጥ የመስማት እርስ በርስ የመዋደድ እና በአንድነት የመነጋገር ጥሩ ሐሳብን የማግኘትና ለመሪነት ጸሎት ማድረግ እና በውጤታም የተሻለ ቤተሰብና ቤተ ክርስቲያን ማግኘት ነው።
ካህን ኤልቶን ፔሪ በጥር 2003 ዓ ም ዓለም አቀፍ የመጀመሪያ ስብሰባ ላይ ተደናቂ መሪ ተሰጥተዋል። የእሱም ቃል ከአምስት ዓመት በፊት ዛሬ የበለጠ ጠቃሚነት አለው። እሱም አለ፣ ቅርንጫፍ ወይም ክልል፣ ዎርድ ወይም ስቴክ ወይም የመገንባት ምስጢር የአባሎቻችሁን ችሎታ እና የሚያስፈልጋቸው ማወቅ ነው። በሚያደርጉት ሁሉ ትልቅ የተሻለ አለመሆኑን ተገንዘቡ። አቅመ አዳም በምፈቅድላቸው እደጉ። የአባሎቻችሁንም ጥንካሬ ጠብቁ።
Preserve the strength of your members.
It's wonderful.
It's a liberating principle.
Yes, it is. And I think how that comes down then to an auxiliary.
Lord, the gafsechi mariyoch la yimetal. Andande yelejoch kifilze mari
ትሾማለች። እሷም ፕሮግራሙ መመልከት በሀሳቧ ይህን ሁሉ እንዴት ማድረግ እችላለሁ ብላ ታስባለች። እናም እርሷን ይህንን በማድረግ ሌላ ተጨማሪ ለመስራት ትፈልጋለች። በሁሉም ስራ በቤተሰብ ላይ ትኩረት ማድረግ አለብን፣ ምክንያቱም የበለጠ መስራት ያለብን አንዳንዴ ፕሮግራም በመሰረት አስፈላጊነቱ ነው። ካህን ስካት እንዳሉት ጥሪያችሁን ስታወጡ አነስተኛ እንጂ በጣም መስራት አያስፈልግም። ነገር ግን የተሰበሰቡት አነስተኛ እጅ እንጂ ብዛት አልነበረም። ያም ነጻ የሚያወጣ ሀሳብ ነው። መሸሽ አይደለም፣ ነገር ግን ቤተሰብን በማሳቀፍ ከልብ ትልቁን ስዕል በመመልከት አንዳንዴ ትንሽ መስራት ይቻላል። ብዙ መሪዎች ይህንን በደንብ መሸከም ይችላሉ። ራሳቸው መጠበቅ አለብን። እናም በሰዎች ላይ እጅግ ፕሮግራም ላይ ትኩረት ማድረግ አለብን።
የክህነት ስልጣን መሪዎች ሹመት ከመስጠታቸው በፊት የቤተሰብን ሁኔታ የሚያዩትን አመሰግናለሁ። ጥሪ በመንፈስ ቢሆንም ጥበብና ዳኝነት ያስፈልጋል። አንዳንድ ክፍሎች የተወሰኑ ብቁ አባላት አላቸው። መሪዎች ጥሪውን ለማሙላት 10 ለሆኑ ሰዎች ለእያንዳንዳቸው 4 ወይም 5 ለመስጠት ጥንቃቄ መውሰድ አለባቸው።
It's not the way to have a strong ward. An inspired priesthood leader ought to start off with the proposition that busy parents ought not to have multiple calls.
በዚህ አይነት ጠንካራ ቤተሰብ ወይም ወርድ ማግኘት አይቻልም። መንፈስ የሆነ የክህነት ስልጣን መሪ ስር ስለሚበዛባቸው ቤተሰቦችን ብዛት ያለው ጥሪ መስጠት የለባቸውም። ካህን ፔሪ በ2003 ዓ.ም እንዳስተማሩት ምናልባትም ደንቡን ለማሟላት ፕሮግራም መቀነስ አለበት።
ይህ መስዋዕትን እስካሁን በኢየሱስ ክርስቶስ ወንጌል መሪ መሆኑን እናስታውሳለን። በቤተሰቡ ግንኙነት፣ በቅርንጫፍ ውጪ፣ በወርድና በስቴክ እርስ በርስ መስዋዕት እናደርጋለን። እኛ ከባድ ለሆኑ ነገሮች ጥሪ ተሰጥቶናል። እናም ቤተሰባችን ቤተ ክርስቲያንን ለመጠበቅ አንዳንዴ ዳኝነት መስጠት አለብን። እናም ቤተ ክርስቲያኑን ቤተሰብ እንዲያብቡ ማረጋገጥ አለብን። ሁሉንም መስራት ዳኝነት ያስፈልጋል። ነገር ግን ሁሉንም በአንድ መስራት አንችልም። አንዳንድ ቀል ያለውን ነገር ማድረግ ያለብን እንጂ ሁሉንም ማድረግ አንችልም።
ካህን ባለርድ አስተማሩ፣ ለምትመርጡት ነገር ጥበበኛ ሆኑ። የማስተማር መስዋዕትነትን አስፈላጊ ነው። አንዳንዴም የመጀመሪያ ምስክርነቴን ቅድሚያ እንዲህ ስል እጀምራለሁ። ይህ ቆንጆ የሆነ ቤተ ክርስቲያን ነው። ቤተሰቦቼ አገልግሎት ማድረጋቸውን አየሁ። እናም በጥሪያቸው ፈተና ትምህርት አገኙ። ያ ማስተማረኝ። እናም እኔ ችግር አጋጥመኝ በአገልግሎትም ወደ ጌታ እንድቀርብ ችያለሁ። በፍጹም ቤተሰብ ወይም አገልግሎት ነው ማለት አልችልም። በጋብቻ የእሱን መንግሥት ለመገንባት ያረጋግጥልን እና ቤተሰብን ለመገንባት የገባ ነው ማረጋገጫ ነው። እነሱም አንድ ላይ ይሄዳሉ።
የሰንበት ደስታ እንደገና ለማግኘት የተቻለ እንድናደርግ እለምናችኋለሁ። በቤተ ክርስቲያን የቤተሰብ አንድነት በማዳበር በሰንበት በደስታ ሌላ የምናደርገው ነገር የለም።
And we do enjoy it. I enjoy it. I live as busy as I am, I live for Sunday. But the early scriptural declarations, I'm thinking of particularly clear back into the Old Testament.
ስራ በብዛቸው በሰንበት እደሰታለሁ። በብሉይ ኪዳን ቅድመ መጽሐፍ ቅዱስ አዋጅ ትምህርትና ቃል ኪዳን ጭምር የሰንበት ደስታና በሰንበት እንደሰታለን። በእውነት የሰንበት
በአንድ ላይ በመሆን የተሻለ ማድረግ እንችላለን። እናም የተበደለ ስራ በመቀነስ አስፈላጊ የሆነ ወንጌል ነዋሪዎች በቤት እንድንኖር ማድረግ
አንዳንዴ ከስራ ብዛት ከሚመጣው ፈተና የቤተ ክርስቲያን ስራን እንድንፈጽም ስለሚያደርገን ለምን ወደ ቤተ ክርስቲያን የምንበት ምክንያት ያስረሳናል። ቃል ክዳናችን ለማደስ እንሄዳለን። ቤተሰቦች ራሳቸውን ለሰንበት ልምድ ትኩረት ቢያደርጉ ቤተሰቦችንን ለመባረክ የበለጠ ይሳካልናል። ቁርባን ለመካፈል እንችላለን። ያም ሁለተኛ ምክንያት አይደለም፣ የምንበት ተቀዳሚ ምክንያት ነው። አንዳንዴ በስራችን ብዛት ልጆቻችን ይህን መልክ ያጣሉ። መጀመሪያ የምናስተምራቸው ምን አለበት?
የባልትነት ከፍተኛ ትርጉም ዓላማ እንደ ቤተሰብ ለአራት አንድ ላይ መቀመጥ እንደሆነ ምኞቴ ነው። ማንኛውም ሶሲዮሎጂስት እንደሚለው በአንድ ላይ ከመብላት የበለጠ ቤተሰብን አንድ የሚያደርግ ምንም ነገር የለም።
አንድ የመወደው ቅዱስ መጽሐፍ ምሳሌ በዮሐንስ ወንጌል ውስጥ አዳኝ በጋሊሊዮ ባህር ሐዋርያዎቹን የሰበሰበበት ወቅት ነበር። እሱም እሳት አነደደና በከሰልና እና አሳ ነበራቸው። እናም አለ ኑ ብሉ አላቸው። አሁን እናንተም የቤተሰብ ምግብ ይገልጻል ማለት ትችሉ ይሆናል። እሱም ሩጡና ብሉ ከማለት መጥቶ እንዲበሉ ጋበዛቸው። ከዚያም ቅዱስ መጽሐፍ እንዲህ አለ፣ ሁሉም በልቶ ከጠገቡ በኋላ ኢየሱስ ለሐዋርያው በጎቹን እንዲመግቡ ቆንጆ ትምህርት ሰጣቸው። የሚያስተምርበትን ቦታ ባያዘጋጅ ኖሮ ትምህርቱ ምን ይመስል ነበር? እሱም ለማስተማር አቀማመጥን ፈጠረ። ያም በምግብ ጊዜ ነበር። ይህም አጋጣሚ እንደሆነ አይመስለኝም። ከተወያየነው ሁሉ ልጆችን ለማሳደግ በዓለማት አርአያ ከመመራት ማሳደግ ለእኛ መሠረታዊ እንዲሆን ጋብቻና እነኚያ ነገሮች ሁሉ ዘላለማዊ ጠቃሚነት አላቸው። በሁለተኛው ቆሮንቶስ ምዕራፍ 6 ሐዋርያው ጳውሎስ ወንጌል ላላቸው ምክር ሰጠ። በማይችል ሁኔታ ከሚያምኑ ሰዎች ጋር አትጣምሩ። ጽድቅና ኃጢአት እንድትተባበሩ ይችላል። መሠረታዊ የሆነ የዘላለምም ውሳኔዎቻቸው ስናደርግ ዓለማት ከሚያምኑት ጋር ጎን ለጎን መሆን እንደማንችል ይነግረናል።
And it seems to me that if we'll cling to the doctrine of the church,
ወደዚህ ምድር ከመጣታችን በፊት የሰማይ አባታችን የሰጠንን ምክር እቅድ እና ቃል ኪዳንን የምንይዝበት ለጸሎቶችን መልስ በማግኘት በተመሰረተ ትክክለኛ መሪ እንኖራለን። ጉዞአችን የቀጠለው ወላጆች ቺምኒ ሮክ እና ማርቲን ኮቭ አልፎ የሄዱ እናስባለን። እነኚህ ትንሽ መቃብሮች ታሪካዊ በሆነ የቤተ ክርስቲያን መሬት ላይ ነጠብጠብ ሆነዋል። ለፕሮግራም ወይም ለበጎ አድራጎት አላደረጉም። እነሱ ያደረጉት ምክንያት የኢየሱስ ክርስቶስ ወንጌል በነፍሳቸውና በአጥንታቸው ቅልጥም ስለነበር ነው። በዚህም መንገድ እነኚህ እናቶች ሕፃናቸውን ከቀበሩ በኋላ ነው የተስፋ ምድር ስላለ እኛ ሸለቆ ቦታ እንደርሳለን ብለዋል። ይህም ትምህርትና ቃል ኪዳን በእምነት በራእይ እና በመንፈስ ምክንያት ነው። ይህንን ቤተሰቦቻችን እና ቤተ ክርስቲያን የምንጠብቅ ከሆነ
ሌሎች ብዙ የሆኑ ነገሮች ራሳቸውን ይፈጽማሉ። ሌሎቹ ብዙ ነገሮች ከጋሪ ላይ ይወድቃሉ። እነኚህ ጋሪዎች የተወሰነ ብቻ ይይዛሉ። ቅድመ ሰፋሪዎች የሚወስዱት መርጠው ልባቸው የሁለተኛ የሀያ አንደኛውን ክፍለ ዘመን እንድንመርጥ ይነዳላል። በጋሪው ላይ ምን ማስቀመጥ እንችላለን? ካህን ኦክስ፣ ስስት እህት ቤክ፣ ስስት ለንት፣ እህት ታነር፣ ለዚህ ጊዜያችን፣ ለፍቅራችሁ፣ ለአገልግሎታችሁ፣ ለመስዋዕታችሁና በልባችሁ ባለው እምነት ስለ ቤተሰብ ኑሮና ስለ ኢየሱስ ክርስቶስ ወንጌል ላላችሁ ፍቅር በሞላ ቤተ ክርስቲያን ስም አመሰግናለሁ። እናም ወንድሞችና እህቶች ሁላችሁንም አመሰግናለሁ። ወንድሞችና እህቶች ከስልሳ ቋንቋዎች በላይ ለማስተርጎም ለመርዳት ያለፈው ፕሮግራም የተቀዳው ፕሬዚደንት ሂንክሊ ከመሞታቸው በፊት ነበር። ነገር ግን ይህ የመተላለፊያ በመጨረሻ የሚመጣላችሁ ፕሬዚደንት ሂንክሊ ከሞቱ በኋላ ነው። በዚህ መንፈስ አሁን አዲስ ከተሾሙት ነቢይና ከቤተ ክርስቲያኑ ፕሬዚደንት ፕሬዚደንት ቶማስ ኤስ ሞንሰን ለመስማት እድል ይኖረናል። ፕሬዚደንት ሞንሰን እንወዶታለን፣ እንደግፎታለን። እናም ለቤተ ክርስቲያን አባሎች የሚያደርጉትን እንደስታለን። ለብዙዎቻችሁ ፕሬዚደንት ሞንሰን ከተመረጡ የመጀመሪያ ጊዜ ነው የምታዳምጧቸው። ወንድሞችና እህቶች ከፕሬዚደንት ሞንሰን ምክር በኋላ በዓለም የምትገኝበት የመዝጊያ መዝሙርና ጸሎት እንድታደርጉ ጠይቃለሁ። በዚህ ስብሰባዎች በመገኘት እናመሰግናቸዋለን እና ጌታ ፕሬዚደንት ሞንሰን። ወንድሞችና እህቶች ይህን የሚነሳሳ ስብሰባ የምዘጋ በትሕትና መንፈስ ነው። ቤት የጻድቅነት መሠረት ነው። እናም ቦታውን የሚወስድ ወይም አስፈላጊ ሥራዎች የሚያከናውን ሌላ ምንም ነገር የለም ተብሎ እንድናስታውስ የሚያደርገን ሐሳቦች በቤትና ቤተሰብ ላይ አተኩረን ነበር። እንደምናውቀው ቤተሰቦች በተለያየ አመለካከት ይመጣሉ። አንዳንዶች አባት፣ እናት፣ ወንድሞችና እህቶች ያላቸው ናቸው። ሌሎች ወላጆችና ልጆች ያላቸው ናቸው። ሌሎችም ብቸኛዎች ናቸው። ቤተሰባችን ምንም አይነት ቢሆን በዚህ ስብሰባ የተሰጡት መመሪያዎች ከተከተልን ወደ ጌታ እንቀርባለንና ሰማይንም በተጨማሪ ወደ ቤታችን እናመጣለን። ኢየሱስ ቅዱስ ምድር ብለን አሁን በምንጠራው በከተማ ሲጓዝ እና ደቀ መዛሙርቶቹን በቆንጆ ጋሊላ ሲያስተምር ሰዎቹ በሚገባቸው ምሳሌ ይናገር ነበር። ብዙ ጊዜ የሚያዳምጡ ሰዎች ሕይወት ጋር ግንኙነት ካለው ስለ ቤተሰብ መገንባትም ይናገር ነበር። እንዲህም ገለጸ፣ እርስ በራስ የተከፋፈለ ቤት አይጸናም፣ በኋላም እንዲህ ይፈጽማል። እነሆ ቤቴ የሥርዓት ቤት ነው፣ እናም የመምታታት ቤት አይደለም። ዓለም በብጥብጥ በመታታት የተሞላ እየሆነ ነው። በውድ የምንይዛቸው ነገሮችን በሚቃወም በጎ አድራጊ አስደሳች ወይም ጥሩ ዜና እና ምስጋና ከሚያመጣው እንድንዞር የሚያባልልን እና ከኢየሱስ ወንጌል ውጭ የሆኑትን አስተሳሰቢዎች እንድናቅፍ የሚያደርጉ መልእክቶች ተከበናል። ነገር ግን ቤተሰቦች በመሠረቶች አንድ ሲሆኑ እና ሰላምና ፍቅር ስናገኝ ቤት ከዓለም መሰሰጃ ይሆናል። ሲደክመን ወይም ስንታመም ወይም ተስፋ ስንቆርጥ ወደ ቤትን መመልከት እንዴት አስደሳች መጽናኛ ያመጣል። በቤተሰብ መካከል አባል በመሆናችን የተባረክን ነን። አንዳንዴ በቤትና በቤተሰብ እና በምናውቃቸው አካባቢዎች የተከፋን ወይም የተሰላችን እንሆናለን። እነዚህ ነገሮች ያልበለጸጉ አይመስሉንም እና ሌሎች ቦታዎች አንዳንዴ ይበልጥ የሚያስደስቱ ይመስላሉ። ነገር ግን ብዙ ነገሮች እናይ እና ከቤትን ርቀን ስንሄድ እና እንዴት ዓለም ተቀያሪና ቋሚ እንዳልሆነች ስናይ
በቤት በቤተሰብ እና በሚወዱት መካከል ለመሆን ለሚያስችለን እድል ምስጋናች ያድጋል። ከኃላፊነት በክብርና በአባል በመሆን አብረን መተሳሰራችን ምን ማለት እንደሆነም እናውቃለን። የተባረከ ቤተሰብ ግንኙነት ቦታ የሚወስድ ምንም ነገር የለም። ሁላችንም የልጅነታችንን ቤት እናስታውሳለን። ለብዙዎቻችን ቤት ትንሽም ይሁን ትልቅ ወይም ጎረቤታችን ሀብታም እንደሆኑ ወይም ደሃ አናስታውስም። ነገር ግን እንደ ቤተሰብ ስለተከፈልናቸው አጋጣሚዎች እንደሰታለን። ማርጋሬት ታቸር የእንግሊዝ አገር ጠቅላይ ሚኒስትር በነበሩበት ጊዜ ይህን አስደናቂ አስተሳሰብ አቅርበው ነበር። ቤተሰብ የህብረተሰብ መገነቢያ ድንጋይ ነው። የህንፃ፣ መኝታ ቤት፣ ትምህርት ቤት፣ ሆስፒታል፣ የመዝናኛ ቦታ፣ መሸሸጊያ ቦታ እና ማረፊያ ቦታ ነው። ህብረተሰብ ሁሉ ያቅፋል፣ እምነታችን ይገነባል፣ ለህይወታችን የምንዘጋጅበት ቦታም ነው። ቤተሰቦችን ሰማይ እንዲሆኑ ቤቶቻችን ሰማይ እንዲሆኑ የሚረዱ ሶስት መመሪያዎች እናቅርብ። መጀመሪያ የምንጸልይበትን ንድፍ እንመስር። የቤተሰብ ጸሎትና እኛ አሁን የምናደርገው በመሆናችን ምስጋና ይሰማችኋል። ቤተሰብ አብረው ሲጸልዩ ከማየት የሚበልጥ ምንም ቆንጆ ነገር አይታይም። ጌታ እንዲህ ሲል ሚስቶቻችሁንና ልጆቻችሁን ይባረኩ ዘንድ ዘወትር ከቤተሰቦች ጋር ጸልዩ። የቤተሰብ ጸሎት እንድናደርግም መርቶናል። ከቤተሰቦች ጋር በየቀኑ ስንጸልይ በዚህ ዓለም የሚያስፈልግ ጥበቃ እንድናገኝ እንረዳለን። ሁለተኛ፣ ቤቶቻችን የምንማርበት የመጽሐፍ ቤት ይሁን። የምንማርበት መጽሐፍ ቤቶች አስፈላጊ ክፍል ቢኖር ጥሩ መጽሐፍ ነው። ማንበብ የሕይወት አንድ እውነተኛ ማስደሰቻ ነው። በዚህ ዓለም የሚያጋጥሙን ብዙ የተሳጠረ የተጣጣመ ጥራት የቀነሰ እና የተቀዳደደ እና የተቀላለለ በሆነ ጊዜ በሚወደድ መጽሐፍ ጋር በብቸኛነት መቀመጥ አእምሮን የሚረካና የሚያነሳሳ ነው። ታዋቂ ጸሐፊ ጄምስ ኤ ሚሽነር ሐሳቡን ባቀረበው አገሮች የሚሆኑት ወጣት ሰዎች በወጣትነታቸው ባነበቡት ነው። ጌታ እንደ መከረው ከጥሩ መጽሐፎች ውስጥ የጥበብ ቃላቶችን ፈልጉ፣ መማርን በማጥናትና በእምነትን ፈልጉ። ቅዱስ መጽሐፍት የተናገሩባቸው አይነት የመጽሐፍ ቤት ነው። እነርሱ እንድንማርና ወደ ጌታ እየቀረብ እንድንሄድ በየጊዜው በግልም ይሁን በቤተሰብ እናንብብ። ሶስተኛ፣ የፍቅርን ቅርስ እንደሰትበት። የወላጆች ምሳሌን ሲመለከቱ ልጆች የፍቅርን ትምህርት የሚማሩ ይመስላል። ምሳሌያቸውን እነሱን አስመስለው መኖር እንዲችሉ ብቁ እንዲሆን እናደርግ። ቤታችንን የፍቅር ቅርስ ሲኖራቸው በመጽሐፈ ሞርሞን ውስጥ ያለውን የያዕቆብን ቁጣት አንቀበልም። የሩህሩህ ሚስቶቻችሁን ልብ ሰብራችኋል፣ እናም የልጆቻችሁን መተማመን አጥታችኋል። በእነርሱ ፊት መጥፎ ምሳሌ በመሆናችሁ እናም በልባቸው ጥልቅ ሐዘን በእናንተ ላይ ወደ እግዚአብሔር መጥተዋል። እናም በእናንተ ላይ የሚወረድ በእግዚአብሔር ቃል ጥብቀት የተነሳ ብዙ ልቦቻቸው በሐዘን ተቀልሶ ተሰብሯል። ቤተሰብ እና ቤታችን በፍቅር ይሞላ፣ እርስ በርስ ተፈቃቀሩ። በዚህም ምክንያት በሰማይ ወደ ምድር በትንሽ ትቀርባላች። ቤተሰቦች የቤተሰብ አባሎቻቸውን ለመመለስ የሚፈልጉበት መሰደጃ ቦታ ይሆኑ። ከቤትና ቤተሰብ ተሰርቆ ወደ ሩቅ ቦታ ስለተወሰደ ልጅ ታሪክ አንዳንዳችሁ ታስታውሱ ይሆናል። እነዚህ ሁኔታዎች ልጁም ወላጆቹንና ቤቱን ሳያውቅ አደገ። ሲያድግም ወደ ወላጆቹና ቤቱ ለመመለስ ታላቅ ፍላጎት በልቡ ተሰማ። ግን
ግን ቤቱ የት ነው የሚገኘው? እናትና አባቱ የት ናቸው የሚገኙት? ስማቸው እንኳ ቢያስታውስ ፍለጋው ተስፋ ያለው ይሆን ነበረ። ከመጠን በላይ ፍላጎት ተሰምቶት ስለ ልጅነቱ ለማስታወስ በጣም ጣረ። አንድ ቀን ከከተማ ቤተ ክርስቲያን የሚመጣውን የደውል ድምፅ የሰንበት መምጣትን ሲያወጅ የነበረውን ድምፅ አስታወሰ። ተሳሰማማይ ድምፅ ለመስማት እየሞከረ ከመንደር ወደ መንደር ዞረ። አንዳንዶቹ የወንደል ድምፆች የሚያውቃቸው ይመስሉ ነበር፣ ሌሎቹ ከሚያስታውሰው ድምፅ የተለዩ ነበሩ። አንድ ቀን የደከመው ወጣት ከአንድ ቤተ ክርስቲያን ፊት ቆመ። የደወል ድምፁን በጥንቃቄ አዳመጠ። ድምፁም ሌሎች ከሰማቸው ይበልጥ የሚያውቀው ነበረ። በልጅነቱ በማወቅ ያስታወሰው የደወል ድምፅም ነበረ። ድምፁ ትክክለኛ ነበር። ዓይኖቹም በእንባ ተሞሉ። እናም ልቡም ተደሰተ። ነፍሱም በምስጋና ተሞላ። ወጣቱም ተንበርክኮ ከደወሉ በላይ ወደ ሰማይ ተመለከተ። እናም እግዚአብሔርን አመሰግናለሁ፣ እቤት ነኝ በማለት የምስጋና ጸሎትን አቀረበ። በመዝሙር ውስጥ ያሉትን ቃላቶችን እወዳለሁ። የትም በሚሄድበት ውዱ ቤቴ፣ በውጭ አገር ወይም በሩቅ ባህር፣ ጊዜ ሲያልፍ ልቤ ይናፍቃል፣ ወደ አንቺ ለመመለስም ይፈልጋል። ፍጥረት በአጠገቤ ቆንጆ ቢሆንም፣ ጓደኞች ደግና እውነት ቢሆኑም፣ ደስታና ዘፈን ቢከብበኝም፣ ልቤ ነፍሴ አንቺን ይፈልጋል። ቤቶቻችንን የፍቅር የሰላምና የደስታ መሸሸጊያ የጌታ መንፈስ ለመኖር በሚጥርበት ለማድረግ ሁኔታ እንጣር። ይህም ለሁላችን ጸሎቴ ነው። በኢየሱስ ክርስቶስ ስም አሜን።